ያ ባለፈ ጊዜ ካጠነነው ጀምረን ነበረ ሁኔታውን ለማየት የፈለግነው እንዳጠነነውም ነው። ባለፈ ጊዜ ያጠነነው ፍራንስንም ወደ ኤርሚያስ አራት ላይም ሄደን ያየ ነው። እሱንም ጨምሮ ይሄ ምዕራፍ 19 የሚያመላክተው በሀያ ላይ ያደረግነው አሁን በሀያ ላይ የምናጠናው መልሶ ወደዛው ባለፈ ሳምንት ያጠናነውን መልሶ ይወስደናል። ስለዚህ ምንም ተጨማሪ ወይም ተቀናሽ ኃይል ባለፈ ጊዜ በ19ኛ ምዕራፍ ላይ ያየነው ችግር የለውም። ስለዚህ የዚህ መጽሐፍ የዚህ ምዕራፍ ጥናት አብረን እንየውና ከዛ በኋላ የራእይን መጽሐፍ የተነተኑ ሰዎችን ሀሳብ ደግሞ ሼር አደርጋለሁ። ግን መጀመሪያ አስቀድመን መጽሐፉ ራሱ ምን እንደሚል እኒ ትክክለኛ ሀሳብ የያዙ ሰዎችን ሀሳብ ሄጄ አይቻቸዋለሁ። ያያችሁ ደግሞ ሌላ ሀሳብ ካላችሁ ምዕራፍ 20 ላይ ስንሆን ሀሳባችሁን ታክላላችሁ። ግን ምዕራፍ 20ን አብረን እናንበው እና ከባለፈ ሀሳብም ጥያቄም ካላችሁ አብረን ከዛው እናያለን። አሁን ግን ምዕራፍ 20ን እናንበው። ምዕራፍ 20 ብዙ ቁጥሮች የሉትም፣ ግን አጠቃላይ በአንድ ላይ እናነባውና ከዛ በኋላ ሀሳቦቹን በቃ የእግዚአብሔር ሀሳብ በምዕራፍ 20 ላይ ምን እንደሆነ እናያለን። መልአክም ከሰማይ ሲወርድ አየው፣ ከእርሱ ጋር የቀላይ መክፈቻ ነበረ፣ ታላቅም ሰንሰለት በእጁ ነበር። ዘንዶውንም ያዘው፣ ያን የቀደመውን እባብ እርሱም ዲያብሎስ ሰይጣን ሺህ ዓመት አሰረው፣ በጠለቀ ጉድጓድ አኖረው፣ ቆለፈውም፣ አተመበትም። ደግሞ አሕዛብን እንደ አርሴት ሺህ ዓመት እስኪፈጸም ድረስ ከዛ በኋላ ጥቂት ወራት ይፈታ ዘንድ ይገባል። ዙፋኖችም አየው፣ በእርሳቸውም ተቀምጦባቸው ፍርድም ተሰጣቸው። ስለ ኢየሱስ ምስክርም የሞቱትን ነፍሳት አየው። ስለ እግዚአብሔር ቃል ለአርዌውም ያልሰገዱ ለመልኩም ጽፈቱንም ያልወሰዱ በግንባራቸው በእጃቸውም በሕይወትም ተቀመጡ ከክርስቶስ ጋር ነገሱ ሺህ ዓመት። የቀሩት ሙታን ግን አልተነሱም ሺህ ዓመት እስከሚፈጸም ድረስ። ይህች ናት መጀመሪያይቱ ትንሣኤ። ከመጀመሪያይቱ ትንሣኤ እድል ያለው ብፁዕ ቅዱስም ነው። በእልህ ላይ ሁለተኛይቱ ሞት ሥልጣን የላትም። የእግዚአብሔርና የክርስቶስ ካህናት ይሆናሉ እንጂ ከእርሱም ጋር ሺህ ዓመት ይነግሳሉ። ሺህ ዓመትም በተፈጸመ ጊዜ ሰይጣን ከእስረቱ ይፈታል። በአራቱም ምድር ማዕዘንም ያሉትን አሕዛብን ለማሳት ይወጣል። ጎግንና ማጎግን ለሰልፍ ይሰበስባቸው ዘንድ ቁጥራቸው እንደ ባህር አሸዋ የሚሆን በሰፊ ምድር ላይም ወጡ፣ በሜዳ ላይ ማለት ነው። የቅዱሳንንም ጭፍሮች ከበቡ፣ የተወደደችውንም አገር አባትም ከእግዚአብሔር ዘንድ እሳትም ከእግዚአብሔር ዘንድ ከሰማይ ወረደ በላቸው። ዲያብሎስም ያሳታቸው በዲንና በእሳት ፈሳሽ ወንዝ ተጣሉ። አርዌውንና ሐሰተኛይቱ ነቢይ አርዌውንና ሐሰተኛይቱ ነቢይ ወዳሉበት ቀንና ሌሊትም ይሰቃያሉ ለዘላለም። ታላቅ ነጭ ዙፋንም አየው፣ የተቀመጠበትንም ከፊቱ ምድር የሸሸች ሰማይም ቦታው አልተገኛላቸውም። ሙታንንም አየው፣ ታናሾችን ታላቆችንም በእግዚአብሔር ፊት ቆመው። መጻሕፍትም ተከፈቱ፣ ሌላውም መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ። ሙታንም ተፈረዱ በመጽሐፍት ተጽፎ እንደነበረ እንደሰሩት መጠን። ባህርም በእርሱ ያሉትን ሙታን ሰጠ። ሞትና ሲኦልም በእርሳቸውም ያሉትን ሙታን ሰጡ። ከእርሳቸውም ሁሉ እያንዳንዱ እንደ ስራው መጠን ተፈረደበት። ሞትና ሲኦል በእሳት ባህር ተጣሉ። ይህች ናት ሁለተኛይቱ ሞት። ማንም በሕይወት መጽሐፍ ተጽፎ ባይገኝ በእሳት ባህር ተጣለ። ይህ ምዕራፍ ግልጽ እየሆነ መጣ። ድሮ ብዙ የሆኑ ቅኔ ያዘል ምልክቶች ያሉበት ትምህርት ያስተምር ነበረ። ከምዕራፍ አንድ ጀምሮ እስከ 19 ድረስ አሁን ከእንግዲህ ባለ ጊዜ ምንም አይነት ምልክት ያለበት ቅኔ ያለበት ወይም ደግሞ ትርጉም ያለበት ምሳሌ ያለበት ምልክቶችን አይጠቀምም። ቀጥተኛ ንግግር ነው። እስከዚህ ድረስ ታዲያ ለምንድን ነው ምልክቶችን ይጠቀም የነበረው? ምሳሌን ይጠቀም የነበረው? ትርጉም ያለበትን ንግግር ይጠቀም የነበረው ለምንድን ነው ብለን ብዙ ጥያቄ ልናነሳ እንችላለን። ምክንያቱም ብዙ የእግዚአብሔር ስራ ጠላቶች ምልክቶችን ባይጠቀም ኖሮ እነሱ ለምሳሌ በቀጥታ እኔና እናንተ ዛሬ እንደምንናገር ግልጽ የሆነ ትርጉም ቢያገኙ እነ እገሌ ናቸው ብሎ ዮሐንስ ባይጠቀም ኖሮ የዚህ መጽሐፍ ትርጉሙ ወይ የዚህ መጽሐፍ ትምህርት ለእኔና ለእናንተ ሳይደርስ ይቃጠል ነበር ወይም ይጠፋ ነበር። መጽሐፍ ቅዱስን ለማጥፋት ከታሰቡ ብዙ ነገሮች ችግር የገጥመው ነበረ። የዚህ ትምህርት ምስጢር ለዚህ ቤተክርስቲያንም አይደርስም ነበር። እግዚአብሔር ግን በምንም አይነት ሁኔታ የማይሳሳት አምላክ ስለሆነ የዚህን ቤተ ክርስቲያን መልእክት በመጨረሻ ላይ ለመፍታት ስልና እኛም ደግሞ ይህንን መልእክት ለመላ ዓለም ለማስተላለፍ እንድንችል ለእኔና ለእናንተ መልካም እድል ሊሰጠን ምንም ደካማዎች ብንሆን፣ ምንም አላዋቂዎች ብንሆን፣ ምንም አይነት ከነቢያትና ሐዋርያት ቤተሰብ ባንወለድም የእግዚአብሔር ልጆች የአብርሃም ልጆች መሆናችንን መጽሐፍ ቅዱስ ስለሚያረጋግጥልን የአብርሃም ልጆች የሚባሉ ክርስቶስን የተቀበሉ ሁሉ የአብርሃም ልጆች ናቸው። እኔ የተቀበሉት በምልበት ጊዜ ከፍጹም ልባቸው፣ ከፍጹም ነፍሳቸው፣ ከፍጹም መንፈሳቸው እግዚአብሔርን ልጅ ኢየሱስ ክርስቶስን የተቀበሉና ሰይጣንንም ዓለምንም እኔነትንም የካዱ ማለት ነው። ሁለት ልብ የሌላቸው ማለትም በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ የሕይወት መዝገብ ላይ የተመዘገብን ማለት ነው። እነዚህ ጥቂት ሰዎች ልክ በቁጥር የማይገቡ 12 ደቀ መዛሙርት መላ ዓለምን በወንጌል ዓለም እንዳጥለቀለቁ ሁሉ የጌታ የኢየሱስ ክርስቶስ ዳግም ምጽአት ከመሆኑ አስቀድሞ እኔና እናንተ ወይም የዚህ ቤተ ክርስቲያን ቅሬታ እምነት ያላቸው እውነተኛ የሆነ መልእክቱን የተቀበሉ ሰዎች ትምህርቱን የተቀበሉ ሰዎች አይደለም። ብዙ ሰዎች ትምህርትን ተቀብለው እየተንቀሳቀሰን ነን። ትምህርትን መቀበል እና መኖር የዚህ ቤተ ክርስቲያን መልእክት እንደሆነ መቀበል ዘለቄታ ወይም ከፍተኛ የሆነ ልዩነት አለው። መጽሐፍ ቅዱስ ትምህርት ይገላል ይላል። እውነተኛ ትምህርት ብቻ ነው ሕይወትን የሚሰጥ። ኢየሱስ ክርስቶስ በአንደበቱ ከሰዎች ትምህርት ተጠበቁ፣ በመጨረሻ ዘመን ላይ ሰዎች የተሰማቸውንና የፈለጉትን አእምሯቸው የመደበላቸውን ይናገራሉ ይላል። አደራ የሚለው እኔና እናንተ ግን ከእግዚአብሔር የተራከን በቃሉም መሰረት የተራከን በትንቢትም መንፈስ የተራከን በትክክለኛ ጥሪን ደግሞ ተጠርተን በዚህን ዘመን የምንኖር ይመስለኛል ብለን የምንናገር ሳይሆን ወይም ደግሞ ከሰዎች የተማርነውን ወይ ከሰንበት ትምህርት የተማርነውን ወይ ከቴዎሎጂ ትምህርት ቤት የተማርነውን ለመግለጽ የቆመን አይደለንም። ግን ብዙዎቻችን በዛ አይነት ሁኔታ ደግሞ የምንመላለስ ልፋት የምንለፋ ሰዎች አለን። እግዚአብሔርን ለማስደሰት በእውቀታችን፣ በፍልስፍናችን፣ በዶክተሬት ዲግሪያችን፣ በሙያችን፣ በሕክምና በልዩ ልዩ መልኩ የራሳችንን ምኞት ለማዳበር በምንሞክረው እውቀት ገፋፍተን ወንጌልን ለማስተማር የምንችል መስሎን የምንናገር ብዙ ሰዎች አለን። እንደዚህ ያሉት በእግዚአብሔር መጽሐፍ አልተጻፉም። እንደገናም ደግሞ ይህንን እውነት ለመግለጽም አይችሉም፣ ምክንያቱም የሚመስላቸውን የሚናገሩ ናቸውና። ብዙ ደግሞ ይህንን በቅናት የሚያጠኑ አሉ። አጥንቶ ለሌሎች ለማስተማር ዝና ለማግኘት የሚሞክሩ አሉ። ሌሎች ደግሞ ይህንን ለቢዝነስ ለሙያቸው በዚህ ቤተክርስቲያን ውስጥ ለመቀጠር ስሉ ቴዎሎጂ ትምህርት ቤት ገብተው ካጠኑ በኋላ ሰዎች ወደ እግዚአብሔር መንግስትም እንዳይገቡ እንደገና እነሱና ቤተሰቦቻቸው ያልገቡ እጅግ አሳዛኝ የሆነ ታሪክ የሚፈጽሙ በኑሯቸው ዘረኞች፣ ምቀኞች፣ ቤተክርስቲያንን የሚሰርቁ፣ የቤተክርስቲያንን ገንዘብ የሚበሉ። የቤተክርስቲያን ገንዘብ ቢበሉ ቢጠጡ እሱ ችግሬ አይደለም። ችግሩ ግን የእግዚአብሔር ሕዝብ ወደ እግዚአብሔር መንግስት እንዳይገባ እነሱና ልጆቻቸውን ወደ እግዚአብሔር መንግስት ሳይገቡ በምድራዊ ኑሯቸው የሚዳክሩ፣ ለመብታቸው የሚከራከሩ፣ ሌሎችም አድማ እያስነሱ የእግዚአብሔር ልጆች እንዳይሆኑ አስቀድሞም የእግዚአብሔር ልጆች አይደሉም፣ አሁን ግን የባሰ የሰይጣን ማህበር እንዲሆኑ የሚያደርጉ በራሳችን ቤተክርስቲያን ውስጥ ያሉ ብዙዎች አሉ። ይህ ትምህርት እነሱን አይጨምራቸውም። ይህ ትምህርት የሚጨምራቸው እጅግ ልባቸው ትሑት የሆኑ በመንፈስ ቅዱስ የሚመሩ እኔ አላቅም ግን ይህንን ነገር እግዚአብሔር እንዲያስተምረኝ እኔ ይፈልጋለሁ ብለው የሚንቀሳቀሱ ምንም አይነት ቴዎሎጂ ትምህርት ቤት ያልገቡ ምንም አይነት ሜዲካል ዶክተር ያልሆኑ ወይም ደግሞ መድኃኒት ቅመማ ወይም መድኃኒት ሙያ ወይም ነርስ ወይም ደግሞ ልዩ ልዩ የኑሮ እንትን ምኞት ሳይሆን ራሳቸውን ለእግዚአብሔር የሰጡ በሙያም ተካፋዮች የሆኑ ግን እውቀታቸውን ለእግዚአብሔር ለአምላክ ብቻ ሰጠው። እኔ እግዚአብሔር ሆይ የዚህ ነገር ምስጢር አልገባኝም፣ አንተ ግን አስተምረኝ፣ ልቤን ክፈተው የአንተን መንፈስ ቅዱስ ሊቀበልና የራእይንና የትንቢትን መንፈስ ትርጓሜ አንተ ግለጥልኝ ብሎ ልባቸውን ለእግዚአብሔር ሰጥተው እጅግ ልባቸውን ለእግዚአብሔር ከፍተው የሚማሩና የሚያስተምሩት ይሁዳንን እግዚአብሔር በመጨረሻ ላይ ለአንድ ሺህ ዓመታት እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ስራ በሙሽርነት ሄደው ልጁን ኢየሱስ ክርስቶስን ያገቡ እውነተኛ የእግዚአብሔር ሙሽራ የሆኑ ነፍሳት ሁሉ የእግዚአብሔር አብን፣ የእግዚአብሔር ወልድን፣ የእግዚአብሔር መንፈስ ቅዱስን ስራ እንዲመረምሩና እንዲያዩ አምላክ እውነተኛ ዳኛ፣ እውነተኛ አባት፣ እውነተኛ ፈራጅ፣ እውነተኛ ምስክር እንደሆነ አብና ወልድ አንዳች ነገር በእኛ ላይ ክፋትና ተንኮል እንዳልሰሩ የተደረገ ነገር ሁሉ በሰይጣንና በሰይጣን ተመሪዎች በቤተ ክርስቲያን በእግዚአብሔር ስም የሚያታልሉ የሚያጭበረብሩ ይህንን ትምህርት ለማስተማር ስነሱ ሰዎች እንዲያዩቸው፣ ሰዎች እንዲጎበኟቸው፣ ሰዎች እንዲሰሟቸው የሚያስተምሩ ብዙ ሰዎች አሉ። የሰዎችን ልብ ለመውሰድ ኢየሱስ ክርስቶስ ግን እንደነዚህ ያሉ ትምህርቶችን ከቶንም አይቀበልም። በግልጽም ተናግረዋል፣ ከሰዎች ትምህርት ተጠበቁ ይላል። ምክንያቱም እና ቀያፋ ታላቁ ካህን እንደ ኢየሱስ ክርስቶስ በቅድስተ ቅዱሳን የሚቆም ልብሱን ቀዶ ኢየሱስ ክርስቶስ አብሮት እያለ እንዳላየ እንዳላወቀ በፍጹም ልቡ በፍጹም ሀሳቡ በፍጹም መንፈሱ በእውነት ይህ ቢኤልዜቡል ነው ብሎ ኢየሱስ ክርስቶስን እንደሞት አሳልፎ እንደሰጠ እንደና ቀያፋ ያሉ ካህናት በእግዚአብሔር ቤት በየዘመናቱ አሉ። ከዛም አልፎ ደግሞ እነዚህ ከሐሰተኛ ነቢይትና ከሐሰተኛ ባቢሎን ጋራ ህብረት ያላቸው ልባቸው ከነዛ ያልተራቀቁ ወይም ደግሞ እንደ ሎጥ ሚስት በቃል ወጥተው ልባቸው ግን በሰዶምና በገሞራ ያሉ ሰዎች ይህንን ወንጌል ለማስተማርና ለመቀበል አይችሉ። ይህ መጽሐፍ ለእኔና ለእናንተ በምሳሌና በምስጢር ወይ በቅኔ ተጽፎ ለእኔና ለእናንተ ደርሷል። ይህንን መጽሐፍ ነው ስጋና ደም ሊፈታውና ሊያስተምረው አይችልም። ትሑታን ግን እግዚአብሔር አምላክ በመጨረሻ ዘመን ላይ ሊገልጥላቸው ባለው እውነትና ፍቅር ከእግዚአብሔር ልብና ሀሳብ ህብረት ያላቸው አመፀኞች፣ ተንኮለኞች፣ ግፈኞች፣ ነውረኞች፣ ሐሰተኛ ነቢያትና ሐሰተኛ ባቢሎን በደግም ምጽአቱ ላይ ከሚመጣው ከህይወቱ ገጽታ ከነገስታት ንጉሥ ስቅር አይን የተነሳ ይቀልጣሉ። የሚቀብራቸው የለም። እግዚአብሔር በእርግጥም ስጋቸው በተራቡ በጥንባንሻ ወፎች የእርኩስ ወፎች መናኸሪያ በምትሆነው ምድረ ባዳ በምትሆነው በዓለም ስጋቸው በወፎች ይሰበሰባል። እነዛ ወፎችም ይሞታሉ፣ ወደ እግዚአብሔር መንግስት አይገቡም። ወንድሞችና እህቶች ይህንን በግልጽ ነው አሁን ደግሜ እናገራለሁ። በቀጥታ ይህን ሄጄ አይቼዋለሁ። ከሰዎች ከታመኑ ጸሐፊዎችም አይቻለሁ። ከእግዚአብሔርም በግልጽ ከነቢያትም ባለፈው ሳምንት ከኤርምያስ ምዕራፍ 4 ላይ በግልጽ የተነበበው ቃል እሱን በተከታታይ አይቼዋለሁ። ሕዝቅኤል 30 ዘጠኝ ከቁጥር አራት እስከ 17 ያለውንም ደግሞ አይቼዋለሁ። የሚቀብራቸው የሌላቸውን ብዙ ብዙ የእንስሳትን ስጋ የሚበሉ የሚሰበስቡ ጥንባንሻ ወፎች ይበሏቸዋል። እና ከዛም በኋላ ይህ ትክክለኛ ትምህርት ነው ወይ? ይህ እውነተኛ ትምህርት ነው ወይ? ለምን እግዚአብሔር አምላክ ለአንድ ሺህ ዓመታት ለሰይጣን እግዚአብሔር እድል አይሰጠውምና ምናልባት ሊመለስ ይችል ይሆናል። እነዛ አንድ ሺህ ዓመታት በሙሉ በሚያልፉበት ጊዜ ምናልባት እድል ተሰጥቷቸው እነዚህ ኃጢአተኞች ለምን ይሞታሉ? ለምን ደግሞ እድል አይሰጣቸውም ለአንድ ሺህ ዓመታት ብለው የሚጠይቁ ብዙ ሰዎች ሊኖሩ ስለሚችሉ፣ አንዳንዶች ደግሞ እንደዚህ በግልጽ አድርገው አንድ ሺህ ዓመት እስከ ዛሬ ድረስ በኃጢአት ሲሰሩ የቆዩ ሰዎች እግዚአብሔር አንድ ሺህ ዓመታት ለኑዛዜ እድል ይሰጣቸዋል ብለው የሚያስተምሩ የሃይማኖት ድርጅቶች አሉ። በተለይ ብዙ የፕሮቴስታንት ቤተክርስቲያናት ግልጽ ይሄ ነው ሐሰተኛ ነቢይ የሚያደርጋል። ወንድሞችና እህቶች፣ እኔና እናንተ በእጃችን የያዘነው የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር የመንፈስ ቅዱስ የበር መክፈቻ የወንጌል ምስራች ነው። ለዚህ ነው ምድር በእኔና በእናንተ ምክንያት የምትበረው። ይህንን እውነት ስንናገር ምድር ትበራለች። ብዙ ሰዎች ከሰይጣን ሃይማኖት እጅ ይላቀቃሉ፣ ከሐሰተኛይቱ ባቢሎንም ያመልጣሉ። እንደገና ደግሞ ከመጨረሻው ከሰባቱ መቅሰፍት ቁጣ ይተርፋሉ። እኔና እናንተ በእጃችን የያዘነው የዘላለም የወንጌል የምስራች መክፈቻ በእጃችን ያለው የብረት ቁልፍ አይደለም፣ የእግዚአብሔር ቤት የወንጌል ቁልፍ ነው። እግዚአብሔር ለዘላለም ብሩክ ይሁን። ስለዚህ እኔና እናንተ የምናየው በዛሬ ቀን ያየነው ለአንድ ሺህ ዓመታት እግዚአብሔር አምላክ ለእኔና ለእናንተ እድል ይሰጣል። ከዛ በኋላ እግዚአብሔር ከአንድ ሺህ ዓመት በኋላ ሰይጣን ከእስራቱ ይፈታል። ሰይጣን እስር ቤት ይታሰራል በሚባልበት ጊዜ ወይም በጉድጓድ በታላቅ ጉድጓድ ይታሰራል በሚባልበት ጊዜ ሰይጣን የሚያስተውን ነገር አጥቶ ማንም ስለሌለ ምንም ስለሌለ በእውነቱ ኢየሱስ ክርስቶስ በመጀመሪያ በሚመጣበት ጊዜ መጠለያ እንኳን የለው። ምድር ባዶ ነው የምትሆነው። ምንም የለም፣ ሁሉም ነገር ይሞታል። እነዚህ ታላላቅ የኒውዮርክ ከተማዎች፣ ቺካጎ፣ አዲስ አበባ፣ ጅቡቲ፣ ሳውዲ አረቢያ፣ ቶኪዮ፣ ሎንደን፣ ፍራንስ፣ ፓሪስ፣ ቤልግሬድ፣ ሞስኮ፣ ጆበርግ ወይም ጆሃንስበርግ፣ ኒው ዴሊ፣ እነዚህ ከተማዎች አይቆዩም በምንም አይነት ሁኔታ፣ አንዳቸውም በእግዚአብሔር ፊት አይቆዩም። ሁላቸውም ይቀልጣሉ፣ ይደረመሱና ይጠብቃሉ። ሁሉም አመድ ይሆንና ይጠብቃሉ። ሰይጣን በዛን ጊዜ በዚህ በጨለማ ዓለም ብቻውን ይቆያል። ወንድሞችና እህቶች፣ በዛን ጊዜ ፀሐይና ጨረቃም ብርሃን አይሰጡም። የእግዚአብሔር ቤተ መቅደስና የእግዚአብሔር ዙፋን በራሱ በእግዚአብሔር ይበራል። ወደዛች ከተማ የምንገባው እኛ ብቻ ነን። እኛ በምልበት ጊዜ ልበት ይሁታን ለእግዚአብሔር ክብር ራሳቸውን የሰጡ እኔነታቸውን የካዱ ማለትም ኃጢአት የሌለባቸው አላልኩም። መጠጊያ ያገኙ ማለት ነው። ወደ ክርስቶስ ልብ የገቡ ማለት ነው። በክርስቶስ ያሉ ኩነኔ የለባቸውም። እግዚአብሔር አምላክ መሐሪ ነውና እንደዛ በመጨረሻ ላይ ወደ አባቱ እንደተመለሰ ወደ ልጁ ልብ የልጁን ልብ ያገኙ ማለት ነው። ኃጢአተኞች፣ አመፀኞች፣ ተንኮለኞች የሆኑ ግን በመጨረሻ ላይ መንገድ ልክ እንዳይደለ አውቀው ወደ እግዚአብሔር ወደ አምላካቸው ልባቸውን የሰጡ ማለት ነው። ስለዚህ አደራ የሚላችሁ ይህ የሰባተኛ ቀን አድቨንቲስት መጨረሻው መልእክት ነው። እኔ ደግሞ ደስ የሚለኝ ነገር ለአንድ ሺህ ዓመት አሁን እኔ አእምሮዬን አስቴ መንፈሴ ሥጋዬ ሊያስተውለውና ሊገበኝ ያልቻለው ወይም ደግሞ ያጠራቀምኩትን የዘላለም ጥያቄዎችን ሁሉ መልስ የማገኝበት አንድ ሺህ ዓመት እየጠበቀኝ ስለሆነ ይህንን ታማኝና አፍቃሪ አምላክና አባት ወዳጅ ዘመድ ጓደኛ የሆነው ታዳጊና ጋሻ የሆነው ኢየሱስ ክርስቶስ በእርግጠኝነት ጠበቃችንና መከላከያችን የሆነ መንፈስ ቅዱስ በእውነት እውነተኛ የሆነ አምላካችን አባታችን ለዚህ ጉዳይ ለእኔና ለእናንተ ቆሞ እስካሁን ድረስ በፍጹም ውሳኔን ለማስተላለፍ እየጠበቀ ነው ያለው አባታችን ነው። ወንድሞችና እህቶች፣ በጣም የሚያስደንቀኝ ነገር ቢሆን ይህ የአንድ ሺህ ዓመት እኔና እናንተ አምላካችንን አባታችንን እስከ ዛሬ ድረስ ጥያቄ ጠይቀን መልስ ያላገኘንበትን መልስ ሁሉ የምናገኝበት አንድ ሺህ ዓመት እየጠበቀን ነው። ነገር ሁሉ ከመከናወኑ ወይም ሰይጣን ወይም ደግሞ የዓለም የምድር መጠቅለል መቅለጥ ከመሆኑ አስቀድሞ ማለት ነው። ምክንያቱም እኛ ከለውፎችም ምሳ አልሆንንም። ሌላ ደግሞ እኔና እናንተ በእግዚአብሔር ወንጌል ተሳትፎ አድርገን ምድርን በእግዚአብሔር ወንጌል እናበራታለን። ይህ እውነተኛ የሆነ የእግዚአብሔር ቤተ ክርስቲያን መልእክት ነው። ጠቅላላ ምዕራፍ 20 ላይ ያለው ሀሳብ የሚጠቀለለው ካየሁበት አንዳንድ ጸሐፊዎች የተናገሩትን አንድ ሰባት ነጥቦች ላንብላችሁ። ይሄ ለእናንተ ብዬ ነው እኔ ከሰማይ ካየሁት ሌላ ማለት ነው። አንዳንድ ጊዜ ሰዎች የሌሎች ሰዎችን ሀሳብ ለማግኘት ይሞክራሉ። ይህ መጽሐፍ ወይም ይህ ምዕራፍ በቀጥታ እውነተኛ የሆነውን የሚናገረውን መልእክት ለማግኘት ያለመሰናክል ለማግኘት ወይም ደግሞ ያለ አንዳች መላሚት እርግጠኛ የሆነውን ያለ አንዳች መደበላለቅ ትክክለኛ የሆነውን ሀሳብ ለማግኘት ከፈለጋችሁ ይህንን መጽሐፍ ቃላቶቹን እንደገና ደግሞ አስተምሮቱን በትክክለኛ መንገድ ለመከተል ከፈለጋችሁ መጽሐፍ ቅዱስ ምን እንደሚል አንዳንድ እውነተኛ የሆነውን ሀሳቦች እናገኝ። ስለ አንድ ሺህ ዓመት ይላል። ስለ አንድ ሺህ ዓመት ምን እንደሆነ ለማግኘት እንዲሞክር ብሎ ጥቅሶቹን ይሰጣል። እነዚያን ጥቅሶች እንመልከት። አንደኛ የእግዚአብሔር ተስፋ እና ክብሩ፣ ኃይሉ፣ ስልጣኑ ለዘመናት ይህንን መጽሐፍ እንዲጠበቅ ያደረገውና ለጊዜ ለዮሐንስ ብቻ አይደለም የተሰጠው፣ ከመጀመሪያ ጀምሮ የተሰጠው ተስፋ ነው። ዘጸአት ምዕራፍ 19 ቁጥር 5ን እናንብ አንድ ጊዜ። ዘጸአት ምዕራፍ 19 ቁጥር 5ን የደረሰ ሰው ያንብ። ለሁላችን እድሉ እንዲገኝልን እስቲ እናንበው። it was not standing there on the building. ዘጸአት ምዕራፍ እኔ እኛ እናነባለን ከዛ እንነግራቸዋለን እናንተ ደግሞ ኋላ ለጥያቄና ሐሳብ በር ሲከፈት ሁሉንም ሰው አሞት አድርገን እንወያያለን። ዘጸአት ምዕራፍ 19 5 ቁጥር አምስት ቁጥር ብቻ እና ኮምፒውተሩ ዘሚላሽን አንብብልኝ።
አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ።
ያ አድምጡኝ፣ እኔ የምናገረውን አድምጡኝ እያለ ነው እግዚአብሔር። እግዚአብሔር አዳምጡኝና ታዘዙልኝ ይላል። እና ዘጸአት ምዕራፍ 19 አሁን ይሄንን እየተናገረ ያለው እግዚአብሔር ራሱ ነው። እግዚአብሔር ራሱ እንግዲህ ከመሰረት ጀምሮ ይህ ድንገት የሆነ ሐሳብ ሳይሆን እግዚአብሔር ከመጀመሪያ ጀምሮ ለልጆቹ የገባው ቃል ኪዳን ነው። አሁንም ቃሌን ቢትሰሙ ኪዳኔንም ብትጠብቁ ለእኔ ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ምድርን ሁሏ ለእኔ ናትና። ምን እያለ ነው? እናንተ የእኔ ርስቴ ናችሁ፣ የእኔ ናችሁ፣ የእኔ የእሱ የሆነን ሰዎች ነን። ወደ አንድ ሺህ ዓመት ሄደን ሁሉን ነገር ለማየት የምንችለው ለዚህ ነው። አንድ ሺህ ዓመት ሙሉ እዛ ያለው ሀሳቡን እንዳየነው እናውቀዋለን። እንደገና ደግሞ ዘዳግም ምዕራፍ 7:8 ምዕራፍ 7:8 ሁለቱንም እንድታነቡ ይላል። ይህ የእግዚአብሔር የእስራኤል ሕዝብ ለእግዚአብሔር የርስቱ እንደሆነ የሚናገር ነው። እንደገና ደግሞ 27 ምዕራፍ እስከ 30 ድረስ ያለውንም ስታነቡ እነዚህ ምዕራፎች ናቸው። ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 27 እስከ 30 ድረስ ያለውን አንድ ጊዜ ምዕራፍ ይሄንን ይህ የእግዚአብሔር ሕዝብ እንደሆነ እስራኤል የእግዚአብሔር ርስት እንደሆነ እጮኛው እንደሆነ በኩር ልጁ እንደሆነ እንደገናም ደግሞ ሚስቱ እንደሆነ እስቲ አንድ ጊዜ ኤርሚያስ ምዕራፍ 8:6-10 ያለውን አብረን እናነባለን። ምክንያቱም በዚህን ጊዜ ዘዳግም ምዕራፍ 7 ምዕራፍ 27 እስከ 30 ድረስ ያለውን አሁን በዚህን ጊዜ ለማንበብ አንችልም። እናንተ ለራሳችሁ አንብቡ። እግዚአብሔር ሕዝቤ ነው፣ ርስቴ ነው፣ የቃል ኪዳኔ ሕዝብ ነው። እኔ ከግብፅ ያወጣሁት ለእኔ ርስቴ እንዲሆን ለእኔ ገንዘቤ ነው እያለ የሚናገራቸው ምዕራፎች ናቸው። ዘጸአት ምዕራፍ 19 ቁጥር 5 እንደገና ደግሞ ዘዳግም ምዕራፍ 7 ምዕራፍ 8 ምዕራፍ 27 እስከ 30 ግን እኔ የመረጥኩት ኤርሚያስ ምዕራፍ 18ን አብረን እናነባለን። እስቲ ኤርሚያስ ምዕራፍ 18ን አንብብልኝ። ከቁጥር 6 እስከ 10 ድረስ ያለው ይሄ አጠቃላይ ሐሳቡን ይሰጣል።
ከስድስት እስከ አስር ማለት የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግስትም እነቅድ አፈርስም አጠፋም ዘንድ በተናገሩ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ስለ ሕዝቡም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ።
አሁን በዚህ ቦታ ላይ እግዚአብሔር እየተናገረ ያለ እኔ ምሰራውን አውቃለሁ፣ ምሰራውን ተሳስቼ አይደለም እኔ ምሰራውን። ይሄ አንድ ሺህ ዓመት ለእናንተ የሚሰጣችሁ እድል ዓለምን በሙሉ በመፍጠርና በማድረግ እኔ ታማኝ ነኝ። ስለዚህ እየነገርኳችሁ ነው። እግዚአብሔር ለእኔና ለእናንተ ብቻ አይደለም እየተናገርን ያለው። እግዚአብሔር በጥንትም ለነበሩ ለአባቶች እየተናገረ፣ ለነቢያት እየተናገረ፣ ለሐዋርያት እየተናገረ፣ እንደገናም ደግሞ ለክርስቲያኖች በሐዋርያት ዘመን ከነበሩ ክርስቲያኖች ለቤተ ክርስቲያናት እየተናገረ፣ በመጨረሻም ለእኔና ለእናንተ በዘመኑ መጨረሻ ላይ ይህን እየተናገረ ነው። እኔ ነኝ ሙሉ ስልጣን ያለኝ ማዳንንም ማጥፋትንም መስራትንም ማፍረስንም የሚችለው። ነገስታት አይደሉም ለእናንተ የህይወት ውሳኔ የሚያስተላልፉ። እኔ አምላክ ነኝ። ግን እኔን የሚሰሙኝና የሚያዳምጡኝ ለእኔ የታዘዙ ሁሉ የእግዚአብሔርን ክብር ያያሉ። እንደገና ደግሞ እግዚአብሔር ማንነቱን በመካከላቸው አድርጎ እነርሱም የእግዚአብሔር ሕዝብ ሆነው እግዚአብሔርም የእነሱ አምላክ ሆኖ ለዘላለም ይኖራል። ይህ ከመሆኑ በፊት ግን እኔ የምናገራቸውን አዳምጡ። በመጨረሻም ይህ ክፉ ዘመን በሚሆንበት ጊዜ በዚህ ሁሉ አልፋችሁ ከኔ ጋር ለመሆን የምትወስኑ ለልጄ ደግሞ ሚስት የምትሆኑ ቅሬታ አካሎች ይህንን አዳምጡኝ። አንድ ሺህ ዓመት ለእኔና ለእናንተ እውነተኛ አምላክ ለመሆኔ እናንተ እኔን የምትመረምሩኝ ሕጌን፣ ስርዓቴን፣ ደንቤን፣ የሰራሁትን ስራ ሁሉ የምትመድቡበት የምትወስኑበት እውነትን ውሸት የሚትለዩበት የመለያ ዘመን ጥያቄያችን ሁሉ የሚመለስላችሁ ቦታ ስለሆነ ለአንድ ሺህ ዓመት ከእንግዲህ ባለ ጊዜ ከኔ ጋር አብራችሁ ትሆናላችሁ ወይም ደግሞ ትነግሳላችሁ ነው። ካህናት ሆናችሁ ትነግሳላችሁ። ካህናት የእግዚአብሔርን ቤት ጉዳይ የሚያከናውኑ ማለት ነው። በዛን ጊዜ እኔና እናንተ ካህናት እና ነገስታት ሆነን የምናከናውነው የኃጢአት ይቅርታን የምንሰጥ የማይደለንም ስብከት የምንሰብከውም ስብከት የለም። የእግዚአብሔርን መዝገብ ልክ ይሁን አይሁን እያየን ብዙ ጥያቄዎቻችን ተጽፎ ሁሉም ነገር ተዘጋጅቷል። ለእያንዳንዱ ጥያቄ የእግዚአብሔር ልብ በዛን ጊዜ ለእኔና ለእናንተ ሙሉ በሙሉ ስለሚሰጠን እያንዳንዱ ጥያቄያችን በምድር ላይ የነበረው ሁሉ ተመልሶ በመዝገብ ላይ መጻፉን ተደንቀን በዛን ጊዜ ነው ሁላችንን ዘውዶቻችንን አንስተን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ፊት ይህ ለእኔ አይገባኝም ብለን ዙፋናችንን ዘውዶቻችንን ከራሶቻችን አንስተን በፊቱ በምንወድቅበት ጊዜ ኢየሱስ ክርስቶስ የሁላችንንም ዘውድ አንስቶ በእያንዳንዳችን ላይ የጫነ ልክ አፍቃሪ ባል ሚስቱን እንደሚስም በልቡ እኔንና እናንተን ያትመናል። እሱን መሳማችን በአብ በወልድ በመንፈስ ቅዱስ መታተማችን ነው። ስማችን የአብም የወልድም የመንፈስ ቅዱስም ስም በእያንዳንዳችን ግንባር ላይ ተጽፏል። ምክንያቱም እኛ የእግዚአብሔር የሪስቱ ማዣ ነን። እኛ በዛን ጊዜ የምናደርገው ሁሉንም ነገር እግዚአብሔር የሰራውን ስራ ማየት እና መደነቅ ነው። ጥያቄያችን ሁሉ ተመልሷል። ጥያቄዎቻችንም እናያለን፣ እንደገና መልሱንም እናያለን። በዛን ጊዜ የራሳችን ሳይሆን የእግዚአብሔርን ክብር እጅግ እውነትም እውነተኛ አምላክ አንተ ነህ ብለን እንመሰክራለን። እርሱ ብቻ አይደለም፣ ከአንድ ሺህ ዓመት በኋላ እግዚአብሔር ሰማይንና ምድርን ከማፍረጡ በፊት ሰይጣን በአንደበቱ እውነትም አምላክ ለዘላለም አምላክ ነህ፣ ሁሉን የምታውቅ ሁሉን የምትችል ሁሉን የምትችል አምላክ ነህ፣ ፍርድህ ቅን ነው እውነትም ነው ብሎ በአንደበቱ ይመሰክራል። ያ እሱን በዛን ጊዜ ሊያድነው አይችልም፣ ግን ሌሎች እንዲያዳምጡ ከአንደበቱ ይወጣል፣ ከአፉ ይወጣል ምስክርነት። እውነትም እግዚአብሔር ለዘላለም እውነተኛ አምላክ ነህ፣ ፍርድህ ቅን ነው፣ ልክ ነህ። በምንም አይነት ሁኔታ አንተ ሁሉን ቻይ፣ ሁሉን የምታውቅ፣ ሁሉን ቦታ የምትገኝ አይተኸኛል በምስክርነት። የሰራሁት ሁሉ ተንኮል ለሌሎችም እንደዚህ። በዛን ጊዜ ነው በህይወት እሱና ሐሰተኛ ነቢይ፣ እንደውም የሰይጣንን ሃይማኖት ያስተማሩ አይደሉም፣ ሐሰተኛ ነቢይትና ባቢሎንና ሰይጣን በህይወት እያሉ ነው ወደ ሲኦል እሳት ዲን የሚቃጠሉ የሚሄዱ። ሌሎች ግን በህይወት እያሉ ሳይሆን በድንጋጤ የሚሞታሉ፣ ሁላቸውም ይሞታሉ፣ ግን በህይወት እያለ ከነ ምስክርነቱ በህይወት እያለ ሰይጣንና አርዌው በአንድ ላይ ተይዘው ወደ እሳት ይቃጠላሉ። በዛን ጊዜ የሚሉት ነገር አለ ሀጢያን ሪደምሽን ስቶሪ በሚለው መጽሐፍ ውስጥ ወይም ደግሞ በማዳን ስቶሪ በማዳን ታሪክ ውስጥ ረንጂ ወይትጽ እላንቴ ካህናት ይህንን የእግዚአብሔርን ልጅ እውነት እንዳንሰማ በመንገድ ላይ ቆማችሁ እንዳናዳምጥ መሰናክል የሆናችሁ እናንተ ካህናት ለዘላለም እርጉማን ናችሁ እያሉ የቤተ ክርስቲያን ሰዎች እጅግ በእግዚአብሔር ዘንድ እየተማረሩ ሰይጣንን እና የሰይጣንን ብቻ ሳይሆን የእግዚአብሔርን ካህናት ቅዱሳንን ነን ብሎ ሲያስተምሩ የነበሩ ካህናትን በሙሉ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ፊት እላንተ ካህናት ይህንን እውነትና ይህን ብርሃን እንዳናገኝ በመንገዳችን ቆማችሁ ከለከላችሁን እና እኛ የሁል ለጥፋት እኛና ለልጆቻችን እኛና ዘራችን ለጥፋት ተዳረገን ብለው ኃጢአን ሳይቀሩ ሰይጣንንና የሰይጣን ተከታዮችን የሰይጣን አስተማሪዎችን በቀጥታ ይራገማሉ ትላለች ሪደምሽን ስቶሪ ላይ። እናንተ ካህናት በመንገዳችን ላይ ቆማችሁ እኛና ልጆቻችን ይህን እውነት እንዳንሰማ ከለከላችሁን፣ እጅግ ከፍተኛ የሆነ መራር ነገር እናገራሉ። ኃጢአን ማለት ነው በሰይጣን ላይ እና በቤተ ክርስቲያን አመራር ላይ። ስለዚህ አደራ የሚላችሁ ለቤተ ክርስቲያን መሪዎቻችንም ጭምር እንደገና ደግሞ በስመ ክርስትና ለሚንቀሳቀሱ በዓለም ዙሪያ ለሚጠፉና ለጥፋ ለተዘጋጁ ሁሉ መጸለይ አለብን። ሁለተኛ ነጥብ ምንድን ነው የሚለው የቀደመው እስራኤል በእግዚአብሔር ምርጫ ላይ ወድቃለች። ኢየሱስ ክርስቶስ መሲህ ሆኖ በመምጣቱ ምንም በምንም ሁኔታ አልቆጠረችውም። ኢየሱስ ክርስቶስን ለግድያ አሳልፋ ሰጣለች። በመጨረሻ ላይ እናንተም እንደ እስራኤላውያን የጠፋችሁ ወይ የወደቃችሁ እንዳትሆኑ ይላል። በእንግሊዝኛ ancient Israel repeatedly failed to meet the appointed conditions and rejected her Messiah, the Son of God. ይህንን ማቴዎስ ምዕራፍ 21 43 ምዕራፍ 23 38 27 25 ዮሐንስ ወንጌል ምዕራፍ 19 15 ላይ ያሉ ጥቅሶች ይናገራሉ። ሶስተኛ those who have believed in Christ have become the true Israel. አሁን ይህንን የእግዚአብሔርን ጥሪ የሚወርሱ በኢየሱስ ክርስቶስ ስም ያመኑና በክርስቶስ እውነተኛነት ገና መሲህ ሆኖ በመወለዱ ያላዩ በእምነት ግን የተቀበሉ የእስራኤል ልጆች ይባላሉ። በስጋና በደም የተወለዱ የእስራኤል ልጆች ስለወደቁ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ መስዋዕትነት እምነት ያላቸው ዛሬ የእስራኤል ልጆች ወይም የእግዚአብሔር ዘር ይባላሉ። ይህ ያለው ገላትያ ምዕራፍ 3 16 26 እስከ 29 አይ እሱን እስቲ አንድ ጊዜ ከእናንተ ጋር አነባለሁ። ገላትያ ምዕራፍ 3 ቁጥር ገላትያ 3 በእናንተ የጆሮ አነበዋለሁ። ጊዜ ያጠረ ስራ ሄደ ብዙ ለማንበብ በጣም አስቸጋሪ ስለሚሆን እናንተ ጽሁፎቹን ብትችሉ ጻፉ። ከእንግዲህ እስራኤል በስጋና በደም የተወለደ እስራኤል ሳይሆን ከእስራኤል የሚሆን ከአሕዛብ ኢየሱስ ክርስቶስን አዳኝ እንደሆነ የተቀበሉ ብቻ ናቸው እስራኤል የሚባሉ። እነዛ ናቸው የእግዚአብሔርን መንግስት የሚወርሱ። እነዛ ናቸው እግዚአብሔርን እድል የእግዚአብሔርን ልጅ አምላክነትም የሚደሰቱ ወይም እጮኝነቱን ወይም ደግሞ ሙሽራነቱን የሚደሰቱ። 16 ቁጥር አነባለው መጀመሪያ 3:16 ገላትያ 3:16 እንደዚህ ይላል፣ ለአብርሃም ግን ለዘሩም ተስፋ ተደረገች ለዘሮቹም አይልም ለብዙ እንዲባል ለአንድ እንዲባል እንጂ ለዘሪ እርሷም ወይም እርሱም ክርስቶስ ደግሞ አለው። ለአብርሃም ግን ለዘሩም ተስፋ ተደረገች ለዘሮቹም አይልም ለብዙ እንዲባል ለአንድ እንዲባል እንጂ ለዘሪ እርሱም ክርስቶስ። አሁን 26 ቁጥር እናንት ሁላችሁ የእግዚአብሔር ልጆች ናችሁና የአብርሃም ልጆች አይደላችሁ? የአብርሃም ልጆች ደምና ስጋ ናቸው። አሁንስ በዚህን ጊዜ ግልጽ ያደርገዋል። ለአብርሃም ለዘሪ ተባለ። ያ ዘሪ የሚለው ቃል ኢየሱስ ክርስቶስ ነው ይላል ጳውሎስ። ግን እናንተ ሁላችሁ የእግዚአብሔር ልጆች ናችሁና በኢየሱስ ክርስቶስ ሃይማኖት እናንተም ሁላችሁ በክርስቶስ የተጠመቃችሁ ክርስቶስን ለብሳችኋል። አሁን እኔ እልል እላለሁ በዚህ ቦታ ላይ ሮሜ ምዕራፍ 6:13 ያው ነው የሚደግመው። ሮሜ ምዕራፍ 13:14 ይሄንን ነው የሚደግመው። በዚያም አይሁዳዊ የለም አረማዊም ባሪያም የሰው ልጅም ጨዋ ማለት ነው ወንድም ሴትም እናንት ሁላችሁ በክርስቶስ ኢየሱስ አንድ ናችሁና። አሜን ሃሌሉያ። ለክርስቶስም ካህኖች እናንት የአብርሃም ልጆች ናችሁ በተስፋም ወራሾች ናችሁ። በመጨረሻ ላይ እናንተ እውነተኛ የእግዚአብሔር ልጆች ለሆናችሁ ደግሞም የአብርሃም ልጆች ናችሁ በክርስቶስ ኢየሱስ። የሁሉንም ዘር ይዘናል፣ የአምላክንም ዘር ይዘናል፣ የአብርሃምንም ዘር ይዘናል፣ የክርስቶስንም ዘር ይዘናል። አምላካችን ለዘላለም ብሩክ ይሁን። እንደገና ደግሞ ምዕራፍ ሮሜ ምዕራፍ 2:29 እንደዛው ነው የምለው፣ የአብርሃም ልጆች ብቻ ሳንሆን የአምላክ ልጆች ናቸው። እውነተኛ የእስራኤል የሚባለው ሐዋርያ ሥራ ምዕራፍ 2:16-21 ሐዋርያ ሥራ ምዕራፍ 13:47 ሐዋርያ ሥራ 15:13-17 ያሉትም በግልጽ ይናገራሉ። እናንተ የእስራኤል ልጆች የምትባሉ ያለ አንዳች ከደምና ከስጋ ሳይሆን በጌታ በኢየሱስ ክርስቶስ መንፈስ እና መስዋዕትነት ነው ይላል። ስለዚህ አራተኛ አሁን ግልጽ ያደርገዋል፣ የአብርሃም ልጆች ናችሁ በእምነት ባለማመን በማያምኑ በአብርሃም ልጆች ዘር ሳይሆን በሚያምኑ በጌታ በኢየሱስ ክርስቶስ በሚያምኑ በክርስቶስ ኢየሱስ በሚያምኑ በእምነት ባለው የአብርሃም ልጆች ናቸው። እና ይህንን እግዚአብሔር አምላክ ለማከናወን የፈለገው የአብርሃም ቤተሰብ ወይም የእግዚአብሔር ቤተሰብ ከመላ ዓለም ላይ በእምነት በክርስቶስ ባለው እምነት ከዘር ከቋንቋ ከወገን ከህዝብና አሕዛብ መካከል እግዚአብሔር የራሱን ልጆች ይሰበስባል። ከዛ ነው እነዛ ናቸው የእግዚአብሔር ልጆች ወይም የአብርሃም ልጆች እነተኛ የሆነ ከአምላክ የተወለዱ ለመሆኑ አብርሃም በአባትነት ቦታ ቢይዝም ለአይሁዶች ለእኛ ግን ኢየሱስ ክርስቶስ የአብርሃምን ቦታ ይዞልናል። ለአብርሃምም ተስፋ የሆነ እርሱ ነው። ከአብርሃምም ልጆች እኛ ግን ዋናው ከክርስቶስ የክርስቶስ ልጆች ስለሆንን በደም የተወለደን ልጆች ነን። ከመለኮት የተወለደን ልጆች ነን። ከአብርሃም ግን ስጋና ደም የሆነ የተወለዱ እኔና እናንተ ግን ከመለኮትና ከስጋም ከመንፈሱም ከህይወቱም የተወለደን ስለሆንን ይህንን እግዚአብሔር አስቦ አቅዶ ወስኖ ለፍጥረታት ሁሉ በኩራት እንድንሆን በያዕቆብ ምዕራፍ 1:18 ላይ ግልጽ አድርጎታል። ስለዚህ አምስተኛ ቁጥር የኢየሱስ ክርስቶስ ደግም ምጣት ለአንድ ሺህ ዓመታት ግልጽ አድርጎ በዮሐንስ ወንጌል በራእይ ዮሐንስ ምዕራፍ 19:11-21 ባለው ላይ ከዚህ ትናንት ባለፈ ሳምንት እንዳነበባችሁት አሁን በ20ኛው ምዕራፍ ላይ ግልጽ አድርጎ አስቀምጦታል። ስድስተኛ ነጥብ Those who have rejected the grace of God perish at the second coming. ኢየሱስ ክርስቶስን ያልተቀበሉ በጌታ በኢየሱስ ክርስቶስ ደግ ምጣት ላይ ይቀልጣሉ ይጠፋሉ። So that earth is depopulated. እግዚአብሔር አምላክ ምድሪቱን ባዶ ያደርጋታል። ምክንያቱም የሰማይን ጸጋ አልተቀበሉም። የሰማይ ጸጋ የሆነውን ኢየሱስ ክርስቶስን ስላልተቀበለች ምድረ ባዳ ትሆናለች። ለዚህ ባለፈው ጊዜ እንዳነበብነው በኤርምያስ ምዕራፍ 25:31-33 እንደገና ኤርምያስ ምዕራፍ 4:4 ጀምሮ ያለውን ባለፈው ሳምንት አንብበነዋል። ይህንን ይደግመዋል። ይህንን ሬፈረንስ የሚሰጡ ራእይን መጽሐፍ የጻፉ እና ለሌሎች እውነተኛ በሆነ መንገድ ያስተማሩ ሰዎች ናቸው። ቁጥር 7 በጌታ በኢየሱስ ክርስቶስ ደግ ምጣት የሚነሱ ሁለተኛ ክርስቶስ ምጣት ላይ የሚነሱቱ እነዛ የእግዚአብሔር ልጆች የሆኑቱ ለአንድ ሺህ ዓመታት በሙሉ ከእርሱ ጋር በካህንነት በሰማይ ስፍራ ሆነው አገልግሎት ያካሂዳሉ። ለዚህ የተሰጡ ጥቅሶች ዮሐንስ ወንጌል ምዕራፍ 5:28-29 አንደኛ ተሰሎንቄ ምዕራፍ 4:16-27 አንደኛ ቆሮንቶስ ምዕራፍ 15:18-23 ምዕራፍ እንትን ቁጥር 51-54 እነዚህን ሁሉ አድቬንቲስቶች በግልጽ የሚናውቃቸው ናቸው። ይህንን የሰበሰቡት እንደነ ፓስተር ዊሊያም ሮበርት ዊሊያም የሚባሉ በጣም በእግዚአብሔር መንፈስ የሚመራ ወንድም ነው። እኔ በህይወት አይቼዋለሁ አግኝቼዋለሁም። ሚሽነሪ የነበረው ሰው ነው እና የኤለንጂ ዋይትንም መንፈሳዊ ጽሁፎች በብዙ መንገዱ ለአፍሪካ ሀገሮች ተርጉሞ ያስተማረን ሰው ነው። በጀነራል ኮንፈረንስም ቢሆን ለብዙ ዘመናት የሰራ ሰው ነው። እስከሚያርፍበት ጊዜ ድረስ ህይወቱን ለዚህ ቤተክርስቲያን በመስዋዕትነት ያገለገለ ያለ ነውር የቆመ ሰው ነው። እምነቱ ታላቅ ዘላለማዊ የሆነ መንፈሳዊ ጸጋ ያለበት ሰው ነው። ይህንን ለእናንተ ማረጋገጫ ነው ያነበብኩላችሁ። ከዛ በላይ ግን ደግሞ የኢየሱስ ክርስቶስ መጽሐፍ ራቱ ራእይ ምዕራፍ 20 ላይ በግልጽ አድርጎ አስተምሮናል። ስለዚህ ደግሜ ለማንበብ የፈለግኩት ከ9 ጀምሮ ያለውን ነው። ባለፉት ጊዜያት በተደጋጋሚ እነዚህን ነገሮች በግልጽ አይተነዋል። አንድ ሺህ ዓመት ከበፊቱ ያለው ከበፊት ከኋላ ያለውም ከበፊቱ ያለው ከሺህ ዓመታት በፊት የሚፈጸመው እኔና እናንተ ከእግዚአብሔር ጋር ሰርግ ማካሄድ ነው። ሁለተኛ የእግዚአብሔርን መዝገብ መመርመር ነው። ሶስተኛ እውነተኛ አምላክ ወይስ የጻፈው የሰይጣን እና እድል የሌላቸው ሰዎች ለአንድ ሺህ ዓመታት ለምንድን ነው እድል የማያገኙ ብሎ ብዙ ሰዎች ይናገራሉ የሚያስተምሩም አሉ። ከዛ አይነት ከስህተት ትምህርት ራሳችንን በመጠበቃችን ራሳችንን ዛሬ ከመጠበቃችን ይህንን እውነተኛ የሆነውን የእግዚአብሔርን ዳኝነት እውነተኛ መሆኑን የምንመሰክርበት ነው። የምስክርነት ጊዜ እግዚአብሔርን የመመርመር ጊዜ ኢየሱስ ክርስቶስን የምናገባበት ጊዜ ነው። ከዛ በኋላ ከአንድ ሺህ ዓመት በኋላ እንደገና ደግሞ ሁለት ነገር ይቀረናል። አንደኛ ምስክርነት፣ ሁለተኛ ሰይጣን ምንም አይነት ከቶንም የመናዘዝ መንፈስ የሌለው ህዝብንና አህዛብን ወይም ወገንና ማጎቢን ሰብስቦ ኢየሩሳሌምን ወይም ኢየሱስ ክርስቶስን ከተማ ለመውረር የምነሳ ምንም አይነት በልቦ ራራይ የሌለው የጭካኔና የጥፋት መንፈስ ያለበት የክፋት ተንኮል መንፈስ ያለበት ያ ምስጢር ማለት በእንግሊዝኛ ኢኒኩዊቲ የሚባለው ያጎበጠው ማለት ነው። የማይቀና ማለት ነው። የማይስተካከል ማለት ነው። ምንም አይነት ሁኔታ እሱን ልረዳውና ሊያርመው የሚችል ነገር የለም። ያ ነው የኃጢአት ምስጢር። ያ ነው ወደ ሁለተኛ ሞት የሚያመጣው። ልበ ደንዳና አንገተ ጠማማ በምንም አይነት ሁኔታ እሱ ካለው በተቀር የእግዚአብሔር ነገር እውነት አይደለም ብሎ ምንም አይነት እውነት የሌለበት ከንቱ ችሎታ የሌለውን ችሎታ እኔ አምላክ ነኝ ብሎ መጀመሪያ እንደፎከረ ሁሉ በመጨረሻም ደግሞ በጥፋቱ ከአንደበቱ ያወጣታል። ሳይ በምንም አይነት ከአንደበቱ ሳይወጣ እኛና እግዚአብሔር አምላክ ዝም ብሎ በዳርጎት አያጠፈውም። እግዚአብሔር በቀጥታ ከአንደበቱ እንዲወጣ የማፍጠር ችሎታ እንዳለ ሁሉ ከህይወቱ አንደበት እግዚአብሔር በእውነት እውነተኛ አምላክ ነው፣ ዳኝነቱና እውነተኛነቱ ልክ ነው ብሎ በአንደበቱ ሲመሰክር ብቻ ነው እሱና ሐሰተኛ ነቢይ በህይወት እያሉ ወደ እሳትና ዲን የሚጣሉ። ከዛ በኋላ ሁሉም እየጋየ ይጠፋል። ይህንን ሁሉ አይናችን ያያል። ስለዚህ እስከሚጠፋ ድረስ ከዛ በኋላ ሰማይና ምድር ይጠቃለላል። እየተቃጠለ ነው፣ እያረረ እየቀለጠ ነው የሚጠፋው። በዛን ጊዜ አዲስ ሰማይና አዲስ ምድር ለፍጥረቱ ይሆንለታል። እንግዲህ የዚህ ምዕራፍ ሀሳብ ይሄ ነው። ከቁጥር 9 ጀምሮ ደግሜ አነባዋለሁ። አሁን ግን ተፈጸማችሁ አሁን ግን ፈጽማችሁ እግዚአብሔርን አውቃችሁ ይቅርታ ስህተት ያነበብኩት ቁጥር 20 ከቁጥር 9 ጀምሬ እሱን አነባዋለሁ። በሰፊ ምድር ወይም በሜዳ ላይ ወጡ፣ የቅዱሳንንም ጭፍሮች ከበቡ፣ የተወደደችውንም ሀገር እሳት ከእግዚአብሔር ዘንድ ከሰማይ ወርዳ በለቻቸው። ይህ በሕዝቅኤል 38:22 ላይም አለ። በሕዝቅኤል 39:6 ቁጥር አለ። በዘካርያስ ምዕራፍ 12 ቁጥር 9 ላይም አለ። ዲያብሎስም ያሳታቸው በዲንና በእሳት ፈሳሽ ወንዝ ተጣሉ። አርዌና ሐሰተኛው ነቢይ ወዳሉበት ቀደም ብሎ ሐሰተኛ ነቢይና አርዌው ወደ ወደቁበት ሐሰተኛ ትምህርት ያስተማረችው ሶስቱም በአንድ ላይ አስቀድመው ይወድቃሉ። ቀንና ሌሊት የሚሰቃያሉ ለዘላለም እስከሚጠፉ ድረስ። ታላቅ ነጭ ዙፋንም አየሁ፣ የተቀመጠባትንም ከፊቱ ምድር የሸሸች። ሰማይና ምድር ከፊቱ አልታዩም፣ አልተገኙላቸውም። ምክንያቱም ከፊቱ አሁን ምድርና ሰማይ እየተንቋቁ እየቀለጡ ያልፋሉ፣ ይጠፋሉ። 12 ቁጥር ሙታንንም አየው፣ ታናናሾችንም ታላላቆችንም በእግዚአብሔር ፊት ቆመው፣ መጽሐፍትም ተከፈቱ። ሌላው መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ። በህይወት መጽሐፍ ሙታንም ተፈረደባቸው በመጽሐፍ የተጻፉት እንደነበረ እንደሰሩት መጣን ባህሪም በርሱ ያሉትን ሙታንን ሰጡ ሞትም ሲኦልም በርሳቸው ያሉትን ሙታንን ሰጡ ከርሳቸውም ሁሉ እያንዳንዱ እንደሰራው መጣን ተፈረደበት ሞትና ሲኦልም በእሳት ባህር ተጣሉ ይህች ናት ሁለተኛይቱ ሞት ማንም በህይወት መጽሐፍ ተጽፎ ባይገኝ በእሳት ባህር ተጣለ ሁለተኛይቱ ሞት ማንም በህይወት መጽሐፍ ተጽፎ ያልተገኘ ለዘላለም በህይወት መጽሐፍ ያልተገኘ በእሳት ባህር ተጣለ ያ ሁለተኛ ሞት ነው ወንድሞችና እህቶች ዛሬ ትምህርት እዚህ ላይ ያልቃል ጥያቄና ሐሳብ ካላችሁ አሁን ለሁላችሁም እና በዚህ ጊዜ ሁላችሁም ሐሳብና ጥያቄም ካላችሁ ለማቅረብም ለመጠየቅም አስተያየትም ለማቅረብ እንደገና ደግሞ ለሐሳባችሁን ለመስጠትም ትችላላችሁ
የኛው ነው የመጀመሪያው ነው
ሄሎ ሄሎ
yes
ይሰማል ክዳኔ
እሺ እግዚአብሔር ይባርክ ፓስተር እየሰማችሁኝ ነው?
አዎ። ከሽክራኔ
አቤት
አሚውት አርጋ አንተ አሚውት አርጋ ግባ
እኔ አሚውት አርጌ ነው የገባሁት አካባቢ ላይ ድምፅ
አሁን እየሰማን እኮ ነው ጋሽ ክዳኔ ራሴን አንሚውት አርጋው
አው እየሰማችሁኝ ነው
አሁን እየሰማንህ ነው
በመልካም እኔ ባለፈው ሳምንት እናጥና የሚል ሐሳብ አው የሆነ ነገር ተነስቶ በጥናት ሁላችን በሚንችለው መጠን እናጥና የሚል ጥያቄ ተነስቶ ነበር እንሰሳት ምን ይሆናሉ ክርስቶስ ዳግም ወደዚህ ምድር በሚመጣበት ጊዜ በሚለው ጥያቄ ላይ ሁለት ሐሳብ ነበር እንሰሳት በተለይም በወፎች ዙሪያ ድንባንሻ የሆኑ ወፎች እንደሚኖሩ በህይወት እንደሚኖሩ የሚልና ክርስቶስ በሚመጣበት ጊዜ በሁለተኛ ወደዚህ ምድር ዳግም በሚመለስበት ጊዜ ቅዱሳን የሚደር ስለቁ እዚህ አይነት በህይወት የሚኖር ነገር የለም ምድር ባዶ ትሆናለች ለአንድ ሺህ ዓመት የሚል ሐሳብ ነበርና ስንቶቻችሁ እንዳጠናችሁ ይህንን ጉዳይ አላቅም እኔ የመጀመሪያ የሄድኩት ሰርች ለማድረግ ወደ ኤለን ዋይት ጽሁፎች ነበር ኤለን ዋይት ጽሁፎች ውስጥ ኤለን ዋይት ስቴት የሚል ፔጅ ገብቼ ሰርች በሚለው ላይ እንስሳሚን ይሆናሉ ክርስቶስ ዳግም በሚመጣበት ጊዜ የሚል ጥያቄ ጠይቄ ምንም መልስ አላገኘው። ኖ ሪዛልት ፎር ዘ ሰርች የሚል መልስ ነው ያገኘሁት። ጥያቄውን እየቀያየርኩ ጽፌ ምንም ነገር የተጻፈ የለም። እናንተ ያያችሁት ነገር ካለ እንድትነግሩኝ ነው ዛሬ ወደፊታችሁ የመጣሁት። ነገር ግን አንዳንድ ነገሮች በምንኖርበት በዚህ በመጨረሻ ዘመን ለምንኖር ሰዎች መንፈስ ቅዱስ የሚያስተምረን ነገር አለ። እርግጥ ነው የአዋቂዎች በአካዳሚክ ደረጃ በምንመለከትበት ጊዜ የፈለገ የተማረ ሰው የሚባል ሬፌረንስ ካልሰጠ ኢስ ዩሮፒኒያን ነው የሚባለው። አንድ ሰው ሲሰብክም ከመጽሐፍ ሳብ ሲናገርም ማንኛውም ነገር የሚናገረው ኢትስ ዘ ዌስት ኦፍ ዘ ታይም ፎር ሪደርስ ኦር ሊስነርስ ኦዲየንስ እና ሪፈረንስ አንድ ሰው ማዘጋጀት አለበት። ነገር ግን በመጨረሻ ዘመን የምንኖር ሰዎች ሙሉ በሙሉ በእነኚህ በጸሐፊዎች፣ ምክንያቱም ሪፈረንስ የሚያስፈልገው ለምንድን ነው? ያ መጽሐፍ የጻፈ ሰው ሪሰርች አድርጎ ደርሶ ነው። በሆነ ቶፒክ ላይ ሪሰርች ኦፒኒየን ሳይሆን የሚጽፈው ሪሰርች ያደረገውን ነገር ውጤት ነው የሚጽፈው። ለዚህ ነው መጽሐፍት ኮት የሚደረጉት። እና እነኚህ ሪሰርች ያደረጉ ጉግል ለራሱ ገብቼ ሲጠይቅ ስለዚህ ነገር የተናገሩት ነገር የለም። ምንድን ነው አንዱ እንደውም ያለው ውሾቻችሁ ፔትስ በጣም የሚወዱ ሰዎች አሉ እዚህ ሀገር፣ ፔትስ የሚባል ውሻ፣ ድመት ክርስቶስ በሚመጣበት ጊዜ ምን ይሆናሉ ብሎ እያለቀሰ የጠየቀ ሰው አለ። ጥያቄ እኔ ሊለይ አልፈልግም ብሎ እና ሰባኪው ምን ብሎ ነው የጻፈው? ክርስቶስ በሚመጣበት ጊዜ ውሻችሁ ጋር አብሯችሁ ነው የምትሄዱት የሚል ነው የጻፈው። ይሄንን ነገር ሪሰርች ማድረጌን አልታወኩም። ግን አንድ ነገር ማለት የምፈልገው መንፈስ ቅዱስ ያስተምረናል በመጨረሻ ዘመን የሚሆነውን ነገር። በጸሐፊዎች መጽሐፍት አንታመንም፣ ምክንያቱም ብዙውን ጊዜ ጸሐፊዎች የሚጽፉት ለሕዝብ የሚስማማውን ነገር ነው። መንፈስ ቅዱስ ብዙውን ጊዜ ሕዝብ የሚስማማውን ነገር ሳይሆን የሚናገረው ሕዝብ የሚጠላውን ነገር ነው የሚናገረው፣ ለመስማት የሚቀፈውን ነገር። ያንን ነገር በአእምሯቸው ውስጥ ጻፍ ተናገር እያለም ቢሆን ሕዝቡ ስለሚጠላቸው አይጽፉም፣ በጽሁፍ መልክ አያስቀምጡም። ስለዚህ እውነቱን እንናገር ብንል ከመንፈስ ቅዱስ ጋር ለመስራት የተዘጋጀን ሰዎች ከሆነን ልባችን ኦፕን ነው የሚሆነው። ክፍት የሚሆነው ለምንድን ነው? ይሄ ሰው ከመጽሐፍ ቅዱስ ከመንፈስ ቅዱስ ነው የሚናገረው ከራሱ ነው የሚናገረው የሚለውን ነገር እንድንለይ ይረዳናል መንፈስ ቅዱስ። አንድ ታሪክ ወደ አእምሮዬ መጣው የኖህ ዘመን ታሪክ ነበር። የኖህ ዘመን ታሪክ የክርስቶስ በሉቃስ ላይ እንደተናገረው የኖህ ዘመን እና የሎጥ ዘመን እንደሆነው የክርስቶስ ዳግም ምጽአት እንደሚሆን ተናግሯል። በእርግጥ ይሄንን ምሳሌ የተናገረው የኖህ ዘመን የሰዎቹን ሁኔታ ነው ክርስቶስ የገለጠው እንጂ የእንስሳትን ሁኔታ አልገለጠም፣ አልተናገረም። ግን በኖህ ዘመን የሆነውን ነገር የእግዚአብሔርን ትእዛዝ በምንመለከትበት ጊዜ እያንዳንዱ እንስሳ ዘር ኖህ አልጠራም፣ እናንተ ኑ ግቡ እያለ። እንስሳት በራሳቸው ጊዜ ነው የመጡት ወደ መርከቡ። ኖህ በር ከፍቶ ነው የተወው። እንሰሳቱን የጠራው ማን ነው? የእግዚአብሔር ጥበብ ነው ወደ መርከብ ያመጣው። እና መርከቡ የእግዚአብሔርን ቤት የማዳን እቅድ የሚያሳይ ነው። እና ያ ነገር ነው ወደ አይምሮዬ የመጣው በዚህ ሳምንት ውስጥ እግዚአብሔር ከዚህ ምድር ሰዎችን ሲያድን እንሰሳት በነገራችን ላይ ሪዘን አውት የማድረግ ችሎታ የላቸውም። እንሰሳት የተፈጠሩት እኛን ለማገልገል ነው። እና እዚህ በፊታችሁ ቆሜ እግዚአብሔር እንሰሳትን እንዴት ይገላል ብዬ ወገቤን ይዤ ለመከራከር አይደለም። እንዴት ወደ ሰማይ ይሄዱም፣ እንዴት በዚህ ምድር ይቀራሉ ብዬ ለመከራከር ሳይሆን እንደዚህ አይነት ነገሮች በሚነሱበት ጊዜ ሌላ ከባድ የሆነ ነገር ውስጥ መጀመሪያ በእግዚአብሔር ቃል ላይ ጥያቄ ላላቸው ሰዎች ላይ ጥያቄ ያሳድራል። እና ነገሮችን እየለየን እንድንሄድ ብዬ ነው እንሰሳት እኛን ለማገልገል የተፈጠሩ ነገሮች ናቸው እንጂ የዳይንነት እቅድ የተዘረጋው እግዚአብሔርን መጀመሪያ ጊዜ ለበደሉት ለሰዎች ነው። በአንተ ምክንያት ምድር የተረገመች የምትሆነው ብሎ አዳም የተናገረው በእኛ ምክንያት ምድር የተረገመችው ለእኛ ነው ዳይንነት የመጣው። እኛ ከዳንን የእኛ የሆነው ይድናል። በዚህ ሀሳብ ላይ አቆማለሁ። ሌላ ያጠናችሁ ሰዎች ካላችሁ የምትሉትን ለመስማት ዝግጁ ነው። በእርግጥ ምዕራፍ 20ን በእውነት አላነበብኩም በዚህ ሳምንት ውስጥ ይሄንን ነገር ባለችኝ ጥቂት ደቂቃዎች ውስጥ ይሄንን ሪሰርች እያረፉ ለማለት ነው። እግዚአብሔር ይባርካችሁ።
እግዚአብሔር ስትልን ጋሽ ኪዳኔ፣ አሁን በተናገርከው ላይ ስለ ወፎችም ሆነ ስለ እንስሳት በኖህ ዘመን እንግዲህ አንተ አንጥተኸዋል፣ ልክ ነው። ሌላ በኢሳያስ መጽሐፍም አሉ በሰማይ የሚገኙ እንስሳት፣ ለምሳሌ ህፃናት አሻንጉሊቶች ናቸው። እግዚአብሔር አምላክ አናብስቶችን፣ ዝሆኖችን፣ ሌሎችን ለህፃናት መጫወቻ እንዲሆን ለአዳም እና ለአዳም ልጆች መጀመሪያ እንዲበሏቸው እና እንዲያሰቃዩቸው አልተፈጠሩም፣ ለአገልግሎት ነው የተፈጠሩ። እና ህፃናት አናብስትን በጣም ይወዳሉ፣ እንደገና ዝሆኖችን በጣም ይወዳሉ። በእርግጥ ጋሽ ኪዳኔ፣ እኔ አንበሳን አልወድም። ልጄ በጣም ይወዳል አንበሳን፣ ነፍሱ ትወጣለች። አሁን በእኛ ቤት ያለውን አንተ ታውቀዋለህ። እና እኔ አንበሳ ድርጊቱን በፍጹም ነፍሴ ትጣላለች፣ ባቤ ግን የንጉስ ምልክት ነው ብለው በጣም ይወደዋል። ግን አንድ ነገር ማውቀዋል፣ አንተ በትክክል አምጥተኸዋል፣ እኔ ከአንደበቴ ወስደሃል ብዬ ልናገር ነበር። በመንፈስ ቅዱስ መናገር ብንላምድ ጥሩ ነው ብለህ ነበር ከአንደበትህ። እና በመንፈስ ቅዱስ እስከተናገረን ጊዜ ድረስ ይሁን በኖህ ዘመን የነበሩ እንስሳት ሁሉም ወደ በእርግጠኝነት እያዳመጥከኝና ሌሎችም እያዳመጡ ናቸው። ሁሉም ወደ መርከብ ውስጥ ሰከቡ። የተመረጡትና የተጠሩቱ ነው የገቡ። እንደዛው ነው በኖህ ዘመን ነገሮች እንደሚሆኑ ሁሉ ወደ እግዚአብሔር መንግስት ለአገልግሎት የተጠሩ ወፎችም ጥምብ የሚያነሱ በምድር ላይ የቀሩ ሰዎችን ስጋ የሚበሉ ማለት ነው። ያ የሚሆነው ቅዱሳን ለብዙ ዘመናት ነገስታት ህይወታቸውን፣ ኑሯቸውን እጅግ ከፍተኛ የሆነ ሚዝረብል ላይፍ አድርገዋል። በእንስሳ እያበሏቸው ጨካኝ አውሬን እየረቀቁባቸው ያን ሁሉ ያሳያል። አውሬ ከእንግዲህ ባለ ጊዜ የእነሱን ስጋ ነው የሚበላ። የቅዱሳንን የሞቱ ቅዱሳን አይበሉም ከእንግዲህ በአውሬ። ሕያው የሆኑ ነገስታት እና የእነሱ ልጆች ናቸው የሚበሉ፣ ወይም ደግሞ ወፎች የሚበሏቸው። ብዙ ቅዱሳንን አርዶ በሜዳ ላይ ጥሏቸው ነበር። ይህንን ያደረጉ ነገስታት ናቸው ብዙዎቹ። ካህናት ናቸው ተብለው የሚጠሩ ተብዬዎች ምናልባት በአንዳንዶቻችን በሳይፍ አርዳን በእንድረባዳ ሰውን አልጣልንም ይሆናል። በዘረኝነት፣ በሚቀኝነት፣ በትልቅነት፣ በዘር ትልቅነት፣ በገንዘብ ትልቅነት፣ በማዕረጋችን፣ በተሰጠን ስልጣን፣ በቤተሰብነት፣ ቤተሰብ የሌለው ሁሉ በቤተክርስቲያን ውስጥ አይቀጠርም፣ አይኖርም፣ እድል አያገኝም። ቤተክርስቲያን ዛሬ የቤተሰብ መደራጃ ቦታ ነው። ቀደም ብሎ ስልጣን የያዘ ሰው ብቻ ነው የሚጠቀመው። ወይም ደግሞ በጣም ያጭበረብር ሀሰትን እያስተማረ ለገንዘቡ ለመኖር ለብዙ ድለላ ብዙ ወንድሞችንና ብዙ እህቶችን የሚከስ በሀሰት ማለት ነው። ወይም ደግሞ ሌላውን ቀምቶ በኃይልና በስልጣን ኑሯቸውን ለማስተዳደርና ለመምራት የሚሞክሩ ሰዎች የሚያገኙበት ነው። ይህንን ሁሉ እግዚአብሔር ያያል። እግዚአብሔር በመጨረሻ ላይ የሚያደርገው ምንድን ነው? ይህንን ሁሉ ያደረጉ ሰዎች አይናቸው እያየ የቅዱሳንን ደም የሚበቀል አምላክ በዙፋኑ ላይ ተቀምጦ አለ። ቅዱሳን ግን በሌሎች ምቀኝነት፣ ጥላቻ፣ ተንኮል፣ ውሸት፣ ሐሰት ለመበቀል መሞከር የለባቸውም። በቀል የእኔ ነው ብሎ ለሚለው ለአምላካቸው ሕይወታቸውንና ነፍሳቸውን ሰጥቶ የተቀመጡ ወንድሞችና እህቶችን እግዚአብሔር አምላክ በመጨረሻ ዘመን ላይ ይህንን በደልና ተንኮል ክፋት ባደረገው በሰይጣን ላይና በኃጢአት ተመርተው የእግዚአብሔርን ሕዝብ ያስጨነቁ ሰዎችን እግዚአብሔር በግልጽ በፍርድ ፊት እንደሚያቀርብ ሁሉ በሀያኛው ምዕራፍ ላይ በግልጽ ይናገራል። እንደሰሩት ፍርድ መጠን ተፈረደባቸው ይላል። ስለዚህ ነው እግዚአብሔር ፍርዱን የማጣምን የማዳላ አምላክ መሆኑን በመጨረሻ ላይ የነገሩ መጨረሻ እግዚአብሔር ነገር በፍርድ እንደሚያልቅ እግዚአብሔር እስካሁን ድረስ በትዕግስት ለ8000 ዓመታት እንደምናውቀው ከዛም በላይ ዘመናት እግዚአብሔር አምላክ በፊቱ ጽድቅንና ቅድስናን ዙፋኑን መንግስቱን በጽድቅና በቅድስና የተሞለ ምንም ፍርድ የማጣምን አምላክ መሆኑን ለማሳየት ያደረገው ነው። እነዚህ ሰዎች በስጋቸው በወፎች የሚበሉበት ምክንያት እነሱ የቅዱሳንን ደም በወፎች ያስጠሉ፣ ስጋቸውን በወፎች ያስበሉ፣ እንደገና በምድረ ባዳ እየጣሏቸው በአውሬ ያስበሏቸው፣ እነዚህ ከፍተኛ የሆነ የተንኮል ምግባርን በሰይጣን ውክልና ያጠፉ ያደረጉ ሰዎች የሚቀጡበትን ቅጣት መጠን እግዚአብሔር ሊያሳይ የሚያመጣ ነው እንጂ እግዚአብሔር ጨካኝ ስለሆነ እነሱን ለማጥፋት ታጥቆ ተነስቶ ስለሆነ አይደለም። ወይም ደግሞ አንዳንዶቻችን በክርስትና ስም ተናደን ተበሳጭተን እግዚአብሔር አምላክ ለምን አይበቀልም ብለን እንደምናስበው አይደለም። እግዚአብሔር በዙፋኑ ላይ የሚፈርደውን ፍርድ ሁሉ አስተካክሎ አቃንቶ በእያንዳንዱ በጻድቅ ሕይወት ምስጢር መጠን መዝነው ነው ይሄንን የመጨረሻውን ፍርድ የሚሰጥ። ያን የፍርድን መጠን ለማስተካከል ለማቃናት ነው እንጂ እግዚአብሔር በመጨረሻ ላይ ወፎች ምን ያህል ወፎች እንደሚድኑ ምን ያህል ወፎች እንደሚጠፉ እግዚአብሔር ራሱ ያውቀዋል። ልክ በዞር በሎጥ ዘመን አስደናቂ የሆነ ነገር እንስሳት ወደ እንትኑ ገብተዋል። በኢሳያስ መጽሐፍም ይናገራል ሎጥ ለወደፊትም አንበሶች ከእንግዲህ ሰውን አይጎዱም። የአንድ ህፃን የመቶ ዓመት ማለት እጅግ ረዥም ህፃን ሆኖ አይቀርም የማለት ነገር ነው። በሰማይ ምንም አይነት ህፃን እንኳን ትንሽ የሞተው ትልቅ ሆኖ ህያው ሆኖ እንደሚነሳ እንትን ለመናገር ነው። ስለዚህ እንስሳት ወደ እግዚአብሔር መንግስት ይግቡ አይግቡ ወሳኝ እግዚአብሔር ነው። በመጽሐፍ ቅዱስ የተጻፈ ነገር የለም። ከዚህ በፊት በተደረገው ነገር ግን አለ። በኖህ ዘመን የተደረገው ነገር አለ። በኖህ ዘመን ዘር ለማስቀራት ነው። በአዲስ ምድርና በአዲስ ሰማይ እኛን እግዚአብሔር ከሞት በኋላ ህይወት እንደሚሰጠን ሁሉ አዲስን ሰማይና አዲስን ምድር ለአዲስ ፍጥረታት ሁሉ ያዘጋጃል። ምክንያቱም እግዚአብሔር አምላክ የሚሰራውን ያውቃል። እነዛም ወፎች ለምሳ የተጠሩት ወፎች የምድር ወፎች በእግዚአብሔር የእግዚአብሔርን ፍርድ የሚያደርጉ ወይም ደግሞ እግዚአብሔር የሚሰጣቸውን የፍርድ ብይን የሚያከናውኑ ወፎች ናቸው። እርግጠኛ ነው ውሸት አይደለም። ከዚህ በፊትም የተደረገውን አሁን እየደገመ ነው። በትንቢት መንፈስ ውስጥ የተጻፈው በኤርሚያስ መጽሐፍ በሀያ አምስተኛውም በአራተኛውም ምዕራፍ የተጻፉትን እየደገመ ነው። በመጨረሻ ዘመን የሎጥ ዘመን እና የኖህ ዘመንም እንደሚፈጸም ሁሉ በመጨረሻ ዘመን እንደዛ ያለ ነገር ይሆናል ብለዋል እና ስለዚህ የእግዚአብሔር ሀሳብ ከዚህ በፊት የሆነውን ይደግመዋል። ይሄ ለማድ እንስሶቻችን እንደዚህ ይሆናሉ፣ ለማድ እንስሶችን ይዤ እገባለሁ ብዬ ብለው ስብከት የሚሰብኩ ሰዎችን ለማስደሰት የሚናገሩት ንግግር ስለሆነ ብዙም የነዛን ሰዎች ንግግር ለዋስትና ለመውሰድ አንችልም። እንኳንና እንስሳ ለማዳን ዳንኤልና ኖህ እንደገና ኢዮብ እነዚህ እግዚአብሔር ባንደበቱ ዳንኤል፣ ኖህና ኢዮብ እነዚህ ሶስቱ ልጆቻቸውን እንኳን ለማዳን ዋስትና የላቸው። የሌላውን ወንጌል መጨመራችን ትንሽ ዘራታችን ኋላ ችግርን ይፈጥራል። ስለዚህ እኛ እንኳንና እንስሳ ሰውንም የማዳን ስልጣን የምንወደውን አንድ ልጃችን፣ አንድ ወንድማችን፣ አንድ ቤታችን፣ እናታችን፣ አባታችን ለማዳን የምንችልበት ችሎታ የለን። ስለዚህ የሌላውን መጨመሩ ትንሽ አስቸጋሪ ነው፣ ግን ካለው ለማየት እንችላለን። በኖህና በሎጥ ዘመን እግዚአብሔር አምላክ እንስሳትን ታድገዋል ለስራው ለጉዳዩ። እንደዛም በዛሬ ዘመንም እግዚአብሔር ወፎችንና እንስሳትን ለምሳ የሚጠራበት እሱም ጉዳይ ስላለው ነው። ይህንን የምንጠራጠረው አይደለም። ቃሉ እስካለ ጊዜ ድረስ ነገሩ ለኛ ባይገባንም በዛው እንጽናናለን። እናም ደግሞ ነገሩ ግልጽ ካልሆነ እንዳልኳችሁ ታላቅ ቀን አለ። አንድ ሺህ ዓመት ሙሉ እግዚአብሔርን ጠይቃችሁ መልስ የሚታገኝበት በእምነታችሁ ያለመነቃነቅ ያለ ከውጭ ሳናገኝ በቃሉ መሰረት ላይ ጸንተን እንዳለ በቃሉ እውነት እንጸናና በእምነታችን በእግዚአብሔር ላይ ጸንተን የአንድ ሺህ ዓመትን እድሜ ለማግኘት ሁላችን እንመኝ።
ሄሎ ፓስተር።
ያ ኦኬ፣ አንድ ጊዜ አስተያየት፣ ሌላ አስተያየት አለና እሱን አስተያየት እንቀበላለን። ገሽ ክዳኔ
እኔ ያለኝ ሀሳብ ምንድን ነው? ስለ መጽሐፍ ቅዱስ አጻጻፍ ራሱ ስናይ ሰማይ ብራና ቢሆን ውቅያኖስ ቀለም ቢሆን ተጽፎ የማያልቅ እንደሆነ እግዚአብሔር ቃል ይናገራል እና ግን ዋናው ግን መጽሐፍ ቅዱስ ግን የተጻፈበትን ዓላማ ታርጌቱን ስናየው ስለ ሰው ልጆች ደህንነት ነው የተጻፈው። ስለ ክርስቶስ ነው የተጻፈው። ከዛ ፍጥረት ራሱ ከመጀመሪያው ከአዳም ብናይ አዳም ሲወድቅ የቆዳን ለምድ ሲለብስ ነው የምናየው እና ያ ማለት ስለ ክርስቶስ መታረድ፣ ስለ ሰው ልጆች ደህንነት ነው። ኢየሱስም ራሱ ሲናገር የእሱን ቃል ሲያነቡ ቆይተው ፈሪሳውያኖቹ ጻፎቹ ፈሪሳውያኖቹ ሰድቃውያኖቹ ሁሉ ግን ኢየሱስ ክርስቶስ ሲመጣ ግን አልተቀበሉትም። እና ኢየሱስም ስለ ራሱ የምታነቡት እኮ የተጻፈ ሁሉ ስለ እኔ ነው፣ ግን እኔ ስመጣ ግን አልተቀበላችሁም፣ አላስተዋላችሁም እያለ ይናገር ነበር። እና ስለዚህ መጽሐፍት ሁሉ ስለ እኔ ይናገራል አለ ኢየሱስ። እና ስለሱ የተናገረበት መጽሐፍ ስለሱ የተናገረበት ምክንያቱ የወደቀው ሰው ነው። ደህንነትን ያስፈለገው ለሰው ልጅ ነው። ኢየሱስም የመጣው ስለዛ ነው። ስለዚህ የሚተርከው መጽሐፋችን ስለኛ ደህንነት ነው የሚተርከው። ነገር ግን እንስሳቶች በሰማይ አሉ የሉም የሚለውን ግን እንስሳቶች በሰማይ እንዳሉ ኢሳያስ መጽሐፍ ይናገራል። ግን እነዛ እንስሳቶች እንዴት ሆነው እዛ ተገኙ? እሱን እንግዲህ ስንገኝ ነው የምናየው። ግን መገኘታቸውን ግን መጽሐፍ ቅዱስ ያረጋግጥልናል። ኢሳያስ ምዕራፍ 65 ከቁጥር 17 ጀምሮ ብናነብ ኢሳያስ 65 ከቁጥር 17 ጀምሮ እንደዚህ ይላል። እስከ ቁጥር 25 ነው ማነበው እስከ 17 እስከ 25 ድረስ እንደዚህ ይላል እነሆ አዲስ ሰማይና አዲስ ምድር ፈጥራለሁና የቀደሙትም አይታሰቡም ወደ ልብም አይገቡም ነገር ግን በፈጠርሁት ደስ ይበላችሁ ለዘላለምም ሐሴት አድርጉ እነሆ እነሆ ኢየሩሳሌምን ለሐሴት ህዝቧንም ለደስታ ፈጥራለሁና እኔም በኢየሩሳሌም ሐሴት አደርጋለሁ በህዝቤም ደስ ይለኛል ከዚያም ወዲያ የልቅሶ ድምጽና የዋይታ ድምጽ አይሰማባትም ከዚያም ወዲያ ጥቂት ዘመን ብቻ የሚኖር ህፃን ወይም እድሜውን ያልፈጸመ ሽማግሌ አይገኝም ጎልማሳው የመቶ ዓመት ሆኖት ይሞታልና ኃጢአተኛውም የመቶ ዓመት ሆኖት የተረገመ ይሆናልና ይህ ማለት በዚህ ምድር ማለት ነው በሰማይ ግን የለም ማለት ቤቶችንም ይሰራሉ ይቀመጡባቸውማል ወይኑንም ይተክላሉ ፍሬውንም ይበላሉ ሌላ እንዲቀመጥበት አይሰሩም ሌላም እንዲበላው አይተክሉም የህዝቤ እድሜ እንደዛ እድሜ ይሆናልና እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋልና እነርሱ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ናቸውና በከንቱ አይደክሙም ለጥፋትም አይወልዱም እንዲህም ይሆናል ሳይጠሩ እመልስላቸዋለሁ ገናም ሲናገሩ እሰማለሁ ተኩላና ጠቦት በአንድ ይሰማራሉ አንበሳም እንደ በሬ ገለባ ይበላል የእባብም መብል ትቢያ ይሆናል በተቀደሰው ተራራዬ ሁሉ አይጎዱም አይጠፉም ይላል እግዚአብሔር ቁጥር 25 ደግሞ ተኩላና ጠቦት በአንድነት ይሰማራሉ አንበሳም እንደ በሬ ገለባ ይበላል የእባብም መብል ትቢያ ይሆናል በተቀደሰው ተራራዬ ሁሉ አይጎዱም አይጠፉም ይላል እግዚአብሔር ስለዚህ እዚህ ጋር ስናነብ በምትፈጠረው አዲስ ሰማይና አዲስ ምድር እንስሳቶች እንዳሉ ይናገራል ሌላ ደግሞ በሮሜ ምዕራፍ 8 ላይ ሄደን እናነብ ፍጥረት ሁሉ የእግዚአብሔርን ልጅ መገለጥ ለማግኘት ይቃተታል ፍጥረት ሁሉ ነው ሰው ብቻ አይደለም እንዴ ስለዚህ ምን ሊሆኑ ነው ፍጥረቶች የሚቃተቱት እዚህ ጋር ኢሳይያስ እንደሚናገረው ሁሉ ይኖራሉ ማለት ነው ስለሚኖሩ እነሱም ይቃተታሉ ፍጥረት ሁሉ ነው እንጂ ሰው ብቻ አይደለም እንዴ እንደገና መዝሙር ላይ ሄደን ስናነብ ተራሮች ሜዳዎች ሁሉ ይዘላሉ ይላል ዳዊት ገና በትንቢት የጻፈው ማለት ነው ስለ ክርስቶስ መገለጥ ሲናገር ሜዳዎች ተራሮች እንስሳቶች ሁሉ እንደዛ እንደሚሆኑ ይናገራልና ስለዚህ ምንድነው ቀደም እንዳልኩት ስጠቀልለው መጽሐፍ ቅዱስ የተጻፈው ዋናው ያንዳንዱ ዲቴል የሚነግረን ለዛውም ዲቴልም አይደለም ገና ብዙ እንማራለን በሰማይና ግን የተጻፈው ግን ዋናው ስለ ክርስቶስ ነው ስለ ክርስቶስ የተጻፈበትም ደግሞ ስለኛ ደህንነት ነው የክርስቶስና የኛ ደህንነት ነው ብዙ የሚናገረው መጽሐፍ ቅዱስ ግን እንስሳቶችም ግን በሰማይ እንዳሉ እዚህ ቦታ እንደሚናገር ለመጠቆም ነው እግዚአብሔር ይባርካችሁ
እግዚአብሔር ይስጥልን እና አመሰግናለሁ እግዚአብሔር ይባርካችሁ ጋሽ ክራኔ
ይሰማል?
አዎ ከዛ ዶክተር አማኑኤል ሆና
ኪዳኔ ድምጽ አንሳችን ነው ዶክተር አማኑኤል ሆና ያለው ዶክተር አማኑኤል መስረኝ ሀለው አጣራ ሀለው
እኔ ከአንቺ በፊት ነው ሀለው ያልኩት
ከዛ በኋላ አንተ አላልክም አይደል አንተ አይደለም
እኔ ለማጣራት ነው ሀሎ ይሰማል ወይ አልኩት ሰልፍ ማስያዝ ይችላል ተራ ማስያዝ
ዶክተር አማኑኤል በመስማር ላይ አለ እንዴ እሺ አንተ ነህ መሰለኝ። እሺ ከአንተ በኋላ ጋሽራኔ እንቀበላለን። አንተ አንድ እድልንስጥኝ ጋሽ ዶክተር አማኑኤል።
እሺ የተባለውን መድገም አልፈልግም። እግዚአብሔር ብሩክ ይሁን። በእውነት በቂ የሆነ መልስ ተሰጥቷል። እኔ በዛ ላይ ተጨማሪ የማደርገው በትንቢተ ኢሳይያስ ምዕራፍ 11 ከቁጥር 7 እስከ 9 ያለውን አነባለሁ። እንዳልኩት መድገም አልፈልግም። ግሩም የሆነ ምላሽ ነው ከእግዚአብሔር ቃል ያገኘነው። ቁጥር 6 እንዲህ ይላል፣ ተኩላ ከበጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳ በአንድነት ያርፋሉ፣ ታናሽም ልጅ ይመራቸዋል። ላምና ድብ አብሮ ይሰማራሉ፣ ግልገሎቻቸውም በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል፣ የተጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። ጡት የጣለውም ሕፃን በፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራ ሁሉ ላይ አይጎሉም አይጠፉምም። ውሃ ባህርም እንደሚከድን ምድር እግዚአብሔርን በማወቅ
አሜን።
እንግዲህ ትልቁ ነጥብ ምንድን ነው? አሁን ይሄ የተዘረዘሩት በሰማይ የሚኖሩት ሳይሆኑ እግዚአብሔር በራእይ ዮሐንስን ቅድም ኦልሬዲ ስላነበበች አልደግም። ራእይ ዮሐንስ ምዕራፍ 21ም ያንን እንዳለ ይናገራል። እግዚአብሔርና አዲስ ሰማይና አዲስ ምድር ሲባል ቅድም ተጠቅሷል። በእውነት እግዚአብሔር የተናገረውን ብጻፍ ውቅያኖስ ውሃ የሆነው ቀደም ቢሆን አልክም እና ግን ይህንን የሚያጠቃልለው ምዕራፍ 21 አዲስ ሰማይና አዲስ ምን አዲስ ሰማይ ስንፈጠር አዲስ ምድር ስንፈጠር ኃጢአት ሳይመጣ በፊት የነበረው የሰማይ ባህሪ አዲስ ሆኖ ይመጣል ማለት ነው። ኃጢአት ሳይመጣ በፊት የነበረው የምድር ባህሪ አዲስ ማለት እንስሳትም ሁሉ አሉ ማለት ነው። ያንን እግዚአብሔር በክብሩ በስልጣኑ በችሎቱ በእውቀቱ ያደርገዋል።
አሜን።
ስለዚህ ሌላው ግን የሰማይ ዋና ዓላማው ለደህንነታችን ለኛ እንስሳትን በተፈጠረው በዚህ ምድር ኃጢአት ባልተለማመደ ምድር ነው። ኃጢአት በማይለማመድ በአዲስ ምድር እንዳለ ኦልሬዲ ትንቢተ ኢሳይያስ ሁለት ቦታ ኦልሬዲ አንብበናል። ሌሎችን ብዙ ጥቅሶች አሉ። ትልቁ ነጥብ ግን እግዚአብሔር አዲስ ሲያደርግ ኃጢአት ሳይኖር የነበረው ስርዓት ሁሉ ይኖራል ማለት ነው። አመሰግናለሁ።
እግዚአብሔር ባርካችሁ ሁላችሁንም። ጋሽ ክዳኔ
እግዚአብሔር ይባርካችሁ ለተነበበው ጥቅስ ለተብራራው ነገር። ጥያቄም የነበረው ሀሳብም ስሰጥ የነበረው ትንሽ ለየት ባለ መንገድ የተረዳችሁ መስሎኝ ስለታየኝ ኋላ ያልኩት። ዳግም ጥያቄም የነበረው ክርስቶስ በሚመጣበት ጊዜ የሚል ነው እንጂ አዲስ ሰማይና አዲስ ምድር በሚፈጠርበት ጊዜ ከአንድ ሺህ ዓመት በኋላ የሚሆነውን ነገር አይደለም። አሁን የተናገራችሁ ከአንድ ሺህ ዓመት ከእረፍት በኋላ እግዚአብሔር አዲስ ሰማይና አዲስ ምድር በሚፈጥርበት ጊዜ የሚሆነውን ነገር ነው። እሱ ላይ ጥያቄ ማንም የሚኖረው የለም። የነበረኝ እንዴት ነው ስጋ የሰውን ስጋ የሚበሉ የወደቀችውን የባቢሎንን የመንግስታትን ስጋ የሞቱትን ጥንብ አንሻ ወፎች ይበላሉ በተባለው ነው ክርስቶስ በሚመጣበት በዳግም ምጽአቱ ነው እንጂ አዲስ ሰማይና አዲስ ምድር በሚፈጠርበት ጊዜ የሚሆን አይደለም። ነገር ግን አሁንም ቢሆን መንፈስ ቅዱስ ይግለጣችሁ አንድ ነገር ማለት የሚፈልገው አለ። እንስሳት አዳም ኃጢአት ከመስራቱ በፊት የነበራቸው ኔቸር የለም። ኃጢአት ከተሰራ በኋላ ከአዳም ሸሹ፣ አዳምን የሚጎዱ ሆኑ። ማለት የሰውን ዘር ማለት ነው። ተናዳጅ በእንስሳም ቢሆን በምንም ቢሆን ተናዳጅ ለአንድ ሺህ ዓመት ወደ ሰማይ የሚሄድ የለም። እንደኔ የሚናደድ ምናልባት በሰው ከአንበሳ ቀጥዬ እኔ ነኝ የሚናደደው በሰው ዘር። የሚናደድ ፍጡር ሰማይ አይገባም። ታጋሽ የሆነ ነው። እንስሳትን በጉድ ጥግ እናስቀምጥ። አኒማል መፍት የሚታገሉ ሰዎች ይናገሩ እንስሳት እግዚአብሔር አዲስ ሰማይና አዲስ ምድር ፈጥራሉ በሚልበት ጊዜ በቃል የሚፈጠሩ ናቸው እንስሳት። ባላቸው ኔቸር አሁን ባላቸው ኔቸር ለራፍት ማይሄዱ ከሺ ዓመት በኋላም አይኖሩም። እና ስለ እንስሳት ህይወት እዛው እንተው። ግን አንድ ነገር ምናቀው ምንድነው በቃሉ እንደተናገረው ከአንድ ሺህ ዓመት በኋላ ወደዚህ አዲስ ምድር እና ሰማይ ሲፈጠር ከእንስሳት ጋር ነው አብረን የምንኖረው። እሱ የተረጋገጠ ነው። ግን ምድር ቀርቶ እኛ አንድ ሺህ በሰማይ ራፕት በሚኖርበት ጊዜ ምድር ህይወት ያለው ነገር ይቀራል የሚል ነው ጥናት እናድርግ ብዬ ባለፈው የሚጠየቁት አሁንም በፊታችሁ ተንበርክኬ የሚጠይቀው ጥናት ማድረግ ያለብን ህይወት ያለው ነገር በምድር ይቀራል አይቀርም? ይቀራል ብለን የምናምን ከሆነ የሰባተኛ ቀን አክባሪ አድቬንቲስት አባላት መሆን የለብንም። ምክንያቱም በራፕቸር በራፕቸር የሚያምኑ ሰዎች አባላት ነው መሆን ያለብን። ለሰባት አመት ምድር ትተራመሳለች በአርማጌዶን ብለው የሚያምኑ ሰዎች አሉና የነሱን ትምህርት ሪሰርች አድርገን ከነሱ ጋር እንሰለፍ ወይንም በመድር ምንም ነገር የሚንቀሳቀስ አይኖርም ሰይጣን ብቻ እንደውም በጥልቁ ይታሰረ የሚለው በሰንሰለት ሳይሆን ብቻው መኖሩን የሚያሳየው ነው ተብሎ ሲነገር የነበረ ነገር ከመጽሐፍ ቅዱስ ጋር አንድ መሆን አለመሆኑን እናጥና። ኢሳያስ ላይ አሁን የተነበበው ጥቅስ ሌላኛውን ቻፕተር ደግሞ እኔ መንፈሳዊነቱንም እኔ ኢሳያስ በሚናገርበት ጊዜ በእውነት እባብ በጉድጓድ ውስጥ ይኖራል ማለት አይደለም። በአዲስ ሰማይና በአዲስ ምድር እባብ በጉድጓድ የሚኖረው ስለሚፈራ ነው ሰው ይገለኛል ብሎ። አውቃችሁ አይታችሁ እንደሆነ በእያንዳንዳችን ቤት አካባቢ በላን ሞር ሳር የሚናጭድ ከሆነ እያጨዳችሁ ከሆነ እባብ በቤታችሁ ዙሪያ የማይኖረው ምድር ስትንቀጠቀጥ አንድ የሰማው አጠገቡ አይመጣም። ለዛ ነው በቤታችን ዙሪያ እባብ የማይኖረው። ጫካ ውስጥ እባብ የሚኖረው ፈርቶ እና ኢሳያስ በእባብ ጉድጓድ በዚች በምትተናኮል በምንድነው እኛ አገር የምንለው በአማርኛ መዥገር አይደለም ሸረሪት አይደለም ኢሰና ማየን ነው ዳን ፓስተር ዳንኤል
ሸረሪት ነው።
እግዚአብሔር ይባርክ። እነሱ የሚደበቁት እኛን ፈርተው ነው። ኢሳያስ እዚህ ጋር ሲናገር በአዲስ ሰማይና በአዲስ ምድር እነኚህ ነገሮች አይኖሩም በሚልበት ጊዜ የሰላምን አገር መናገሩ ነው ለህዝቦች ሰዎች አንደርስታንድ እንዲያደርጉ። አንበሳ እንደ በሬ ሳር ይበላል በሚልበት ጊዜ የሰላም አገር መሆኑን ለማሳየት ነው። ይሄንንም እንመልከት ለማለት ነው። አመሰግናለሁ። ካልነካችሁኝ አልነካችሁም አሁንም ቢሆን ጨርሻለሁ።
እግዚአብሔር ይስጥልኝ ጋሽ ክዳኔ። አንድ ነገር እኮ ደጋግመን የምንናገረው ነገር ምንድን ነው? በቀጥታ እየተናገርን ነው። ኢየሱስ ክርስቶስ የተናገረውን እኛ ለመተርጎም አንችልም። ሰላም ጋር መሆኑን ግልጽ ኮንቴክስቱ ይናገራል። ይሄንን ነው ከአዲስቱ ምድርና አዲስቱ ሰማይ። አሁን አንተ የምትጠይቀው ጥያቄ ወይም ደግሞ ከዚህ በፊት የጠየቀው ጥያቄ ወደ እውነት እንድንመጣ የተነጋገር ነው ምንድን ነው? በኖህ ዘመን ከውሃ ጥፋት የዳኑ እንስሶች አሉ። በውሃ ጥፋት ጊዜ እነዛ ወፎች ወይም እነዛ ጠቅላላ ሁሉም በምድር ላይ የነበሩ ወፎች ሁላቸውን ወደ መከበር ገቡ። የጠፉም አሉ፣ ለአገልግሎት የዋሉም አሉ። እስከ ዛሬ ድረስ የምንጠቀማቸው ኢየሱስ ክርስቶስ ለነገስታትን ስጋ እንዲበሉ የጠራቸው ወፎች ለምሳሌ ተራጨው ወፎች አሉ እነሱ የሉም እኔ ተረጉማለሁ ካልክ ስህተት ውስጥ እንዳንገባ ብዬ ነው እስካንድራስ በትክክል እየተናገርኩኝ ያለ የሃያኛው ምዕራፍ ግልጽ ነው እየተናገረ ያለው
አንድ ቃል ልብል ፓስተር ዘልቀ ከመሄድ በፊት ኖይ ወደ መርከብ ገብቶ ከመርከብ ሲወጣ በኃጢያት ምድር ነው ወደ ኃጢያት ምድር ነው የሚመጣው
ለከ ነው
ያንን እግዚአብሔር ያቃል ለዛ ነው ለዘር የሚሆነውን ነገር ያስቀረው
ይሄንን ተናግራለሁ
አዎ አዎ ተናግራለሁ ግን ይሄ ምሳሌ ግማሽ እንሰሳት ክርስቶስ በሚመጣበት ጊዜ ግማሽ እንሰሳት እንደሚቀሩና ግማሾች የሚድኑበት ነው የሚል ምሳሌ ውስጥ ይሄድክ እንደሌለ አቃለሁ
ያን ያደርላው እኔ ያንኩት ያለው ግን ራድርግላችሁ ለሁላችሁ ባንተ ብቻ አይደለም ግን ስላድርገው በጥፋት ውሃ ዘመን ለአገልግሎት የቀሩ እንስሳት ነበሩ ለጥፋት የጠፉ እንስሳት አሉ አሁንም ኢየሱስ ክርስቶስ በሚመጣበት ጊዜ የነገስታትን ስጋ የሚበሉ ወፎች የሚያነሱ አሉ ለሚሳሱ ከጋበዛቸው ተጋብዘዋል ማለት ነው ሌላ ትርጓሜ የለውም አይቼዋለሁ ዞሬ ሁኔታውን በየአቅጣጫ ቁጭ ብለን ለማጥናት ከፈለገን እሱ ምንም ችግር የለውም ኢየሱስ ክርስቶስ ወፎችን ለነገስታትና ለተንኮለኞች ሰዎች ስጋ እንዲያነሱ ጣርተዋቸው አድርጋቸዋል ይህምን ፍርድን እንደማያጣምም ለመንገር ያደረገው ነገር ነው ምክንያቱም ብዙ ሰዎች የሰዎችን ስጋ ገለው በምድረ ባዳ ጥለዋል ለእንስሳት ሰጥተዋል ለአውሬ ሰጥተዋል ለውሾች ሰጥተዋል ለአንበሳ ሰጥተዋል መሳቂያ አድርገዋሉ በተለይ በቤተክርስቲያኒቱ ወይም ደግሞ ኢየሱስ ክርስቶስ ከሞተ በኋላ በካታኮምብ ቤት የሞቱ የብዙ ሰዎች ሕይወት ሰባቱ ቤተክርስቲያናት በየዘመናቱ ያለፉበት የመከራ ዘመን የቅሬታ አካል እግዚአብሔርን ልጅ ኢየሱስ ክርስቶስን የማዳኑን ምስጢርና የመፍጠሩን ምስጢር የተናገሩ ሰዎች ያሳለፉበት የተሰዉበት እነ ኔሮ እነ ዳዮክሌሽያ እነ ዳዮክሌሽያ እነዛ የጨለማ ነገስታት የሰውን ስጋ አንተም እንደምታዳምጠው ወንድማችን ዳዊት ወደ ጎልያድ ጋር ስጋህን ለወፎች ለሰማይ ወፎች ይሰጣሉ አለ እንደነዚህ ያሉትን ሰዎች እግዚአብሔር በፍርድ ፊት ላቀርባቸው እንደምናገርና እነዛ ሰዎች በሙሉ እነሱ ያደረጉትን ሰዎች እንዳደረጉት እንደፈጸሙባቸው በእነሱ ላይ ደግሞ ይህ አይነት ፍርድ እንዲደረግባቸውና እንዲፈረድባቸው ለማድረግ ነው እግዚአብሔር የማካየው የፍርድ ፍርድን የማጣም አምላክ መሆኑንና እንደሰሩት መጣን ፈጣቸው ነው ፈረደባቸው ነው ብለው በዛሬ ትምህርትም ሆነ ባለፈው ሳምንትም በቀጥታ ይናገራል ስለዚህ እነዚህ ሰዎች በእነዚህ የሰሩባቸውን ሰዎች መጣን ፈጣቸው ፈረደባቸው ይላል ይሄ የመጨረሻውን የእግዚአብሔርን ፍርድ አማሞንና ቅዱሳንም ኃጢያንም ለይቶ እንዲያውቁ ሰይጣንም እንዲያውቅ እግዚአብሔር የሚያመጣቸው የሚያደርገው ድርጊት ነው እንጂ እኛ አሁን ቅድም እንደ ሌሎቹ ሰዎች እኔ የፍርድ አለመጣመሙን ለማረጋገጥ እግዚአብሔር ያደረገው ወፎችን ነገስታትን ስጋ እንዲበሉ ኃጢያንን ስጋ እንዲበሉ የጎጂዎችን ስጋ እንዲያነሱ እነሱ ያደረጉትን ፍርድ በእነሱ ላይ ለመመለስ ያደረገው የፍርድ ሚዛን ሊሰጣቸው ያደረገው የፍርድ ውይይት ነው እንትና ዮሐንስ ያየው እኔ ደግሞ በግልጽ ያየው ነው እየነገርኩት ያለ ለማለት ይሄ ነው እና አሁን እንግዲህ ከዚህ ወዲህ ሁላችን እናጥና የየራሳችንን እናጥና የየራሳችን በየራሳችን እናጥና አሁን እንዳልኩኝ ባለፈው ጊዜም እንዳልኩኝ በክርክር የሚሆን አጣጥ ለም ሰዎች እንደጋባን መጣን ነው ነገራችን ሐሳባችን ለእያንዳንዳችን እንደገባን መጠን ከእውነተኛ እምነት ጋር ተዋህደን ይህንን መልእክት ለእግዚአብሔር ክብር እያቀረበን የምንኖርበትን ሕይወታችንን ለዚህ ለሰባተኛ ቀን አድቬንቲስት ቤተክርስቲያን መልእክት በገባን መጠን ከገባን በላይ እንሂድ። ያላወቅነውን እናውቃለን ብለን መከራከር ምንም አይጠቅመንም ከጉዳት በተቃር። ስለዚህ የምናውቀውን በምናውቀው ያህል ችሎታ ያለ አንዳች እግዚአብሔር ሆይ ነፍሴን መንፈሴን ስጋዬን የማላውቀውን አስታውቀኝ የማውቀውን ደግሞ እንድናገር አፈንክፈት ብለን በምናደርገው በአድቬንቲስት ቤተክርስቲያን መልእክት ጉዞ ላይ ጸንተን እንድንቆይ ነው ማደፋፍራችሁ። እና ጋሽ በየነ አሁን በመስመር ላይ አለ። ስለዚህ እድሉን ለአንተ ልስጥ።
Hello, yeah, and I'm hello, Silas, I saw Mama today. አይ እግዚአብሔር ይመስገን ጥሩ ነው ሲንዋየ ነበረው እና የክዳን ጥያቄ በጣም ግልጽ ነው በዛ ደስላል። እኔም ብዙ አይደለም ሰቻረኩት አይ ቲንክ አላቅም የጊዜው ሁኔታ እንትኑን አላቅም ትንሽ ጊዜ ነው እኔም አላገኘውም በትክክሉ። አሁን ጥያቄ ወደ ሌላ ሳይሄድ እንደተባለው ባለፈው ስናጠና በነበረው ላይ እነዚህ የተጠሩ ለራስ ግብጃ የተጠሩ አሞራዎች በርግጥም ሁሉ ሰው በዛን ጊዜ ሬሳዎች በሆኑ ጊዜ የሰው ልጅ ሁሉ በመወተ ጊዜ በህይወት ያሉ አሞራዎች ናቸው ወይስ ምሳሌ ያነጋገር ነው ከምል ተነስቶ ነው በዛን ጊዜ አሞራዎች በህይወት ናቸው ወይስ ሰው ሲያልቅ ሰው ሞቶ ሲያልቅ አሞራዎቹ በህይወት ይከተላሉ ወይ እነዚህን ሬሳዎች ሊበሉ የሚል ላይ ነበር ጥያቄ። ወደ ሌላ አይደለም እና ትክክል ነው ወደዛ ነው ጥያቄው ያለው እና እኔም ሰርች ለማድረግ ሞክር አላገኘሁም በጣም ግልጽ የሆነ ነገር እንደተባለው ይሄን ነገር ማውቅና ለማወቅ የሚረብሽ ነገር አይደለም። ግን ጥያቄው እስከመጣ ድረስ ብናውቀው ከሚል እየመጣ ነው ማውቁ ጥሩ ነው ከሚል እየመጣ ነው። እስካሁን ግን አሁን ለልቤ የታየው ያዛ የተቀስከው ነገር ነው እስከሚበሉ ድረስ በህይወት ኖራሉ ሬሳዎችን እስከሚበሉ ድረስ በህይወት ኖራሉ ከዛ በኋላ ግን በሺው አመት በህይወት የሚከተሉ አይደሉ አው ግን ሊበሉ ይኖራሉ ማለት ነው አልጨርስ አው ከዛ ልክ ወዳው ልክ ሰው ሲሞት በዛው ሰከንድ በዛው ሰዓት አብረው የሚሞቱ አይደሉ ማለት ነው። ምክንያቱም አሞራዎችም ሊኖሩ ተፈጥሮ ያስፈልጋል የተፈጥሮ ምግብ ያስፈልጋቸዋል እና ምድር ባድማ በሚቶን ጊዜ ለነሱም ኒትሮጂን የሚሆን ነገር እንደሚከተል የሚጠቁም ነገር የለም በዚህ ደሽው አመቱ ላይ። በሌላ ነገር ደግሞ ቀደም ወንድም ክላን እንደተናገርከው ለሰው ክብር ለሰው አገልግሎት የተፈጠሩት እንደዛ። ስለዚህ እነዚህን አገናኝተን ስናይ በሺው አመት በህይወት ይከተላሉ የሚለውን ነገር የሚጠቁም ነገር የለም። ነገር ግን በዛን ጊዜ ሬሳዎችን ለመብላት ይኖራሉ አይኖሩም ለሚለው ግን እስካሁን ባለን አንደርስታንዲንግ ለኔም የሚዋጥልኝ የሚታየኝ ይኖራሉ እስከሚበሉ ድረስ ማለት ነው። እና ምናልባት ያ የመጨረሻ ራሳቸው ነው ማለት ይችላል እንዲሁ በማስተው ነው። እና ግን ይሄንን ዋናው ትልቁ ክርስቶስን ሲጠብቁ ምጻቱን ሲጠብቁ ያነበሩ ሰዎች ከኃጢአት ሳይለቀቁ የእግዚአብሔርን እግዚአብሔርነት ሳያውቁ የቆዩ ሰዎች እንደሚጠፉ ነው ፍሬ ሐሳቡ ላይ ያለው። ስለዚህ ፍጻሜያቸው ጥፋት መሆኑን የማሳያ መንገድ ነው። ስለዚህ ሬሳቸው ለአሞራ ይሆናል ማለት ትልቅ ነገር አይደለም። በሰበሱም አሞራን ባላቸው ምንም ብዙ ልዩነት የለውም። ስለዚህ ትልቁ ነገር ላይ ያ የጥፋቱን አስፈሪነት የመናገር ነገር ነው ያለው። ግን ከመጣ አይቀር አሞራዎች የሚለው ነገር ምንድን ነው የሚለውን ነገር ለማወቅ ስለሆነ አዲስ ነገር ካወቅን በእርግጥ መናገር እንችላለን። ግን ጥያቄውም ሌላ ጋር ይሄድ አይደለም እዛ ላይ ተወሰነ ነው ለማለት ነው። እና እግዚአብሔር ይመስገን።
እግዚአብሔር ይስጥልን። ሌላ አስተያየት ወይ ሌላ ሐሳብ ጥያቄ ከሌለ በዚህ ላይ ዘግተን የጸሎት ጊዜ ትኖረን ጥሩ ነው። ምክንያቱም ኦልሬዲ ሰዓቱ ደርሷል። ከዚህ በላይ መሄዱ እንትን አይደለም። ሐሳቦቻችንን
አንድ ደቂቃ አንድ ነገር ልበል።
እሺ ጋሽ ክዳኔ
ቅድም ወንድም በየነ ከመናገሩ በፊት የተናገርከው ነገር ባለፈው የተናገርነው ነው የሰማ ነው። ይሄንን ነገር መነጋገራችን የመንፈስ ቅዱስ ውጤት ነው። ሁሉም አንድ ሀሳብ ተነስቶ መልካም የሆነውን ከመጽሐፍ ቅዱስ መንፈስ ቅዱስ አስተምረን እያሉ እከሌ ይሄን ተናግሯል እያልን አይደለም። በጣም የሚገርመው ነገር በዚህ መጽሐፍ እንዲህ ብሏል፣ ሳይንቲስት እከሌ እንዲህ ብሏል ሳይሆን እያልን ያለ ነው መንፈስ ቅዱስ አስተምረን እያልን ነው ያለ ነው። ይሄ በእግዚአብሔር ዘንድ ተቀባይነት ያለው ንግግር ነው። አንዳችን ከአንዳችን የሆነ ነገር በልባችን የሚያስቀር ነገር አይደለም። ሃሎ ያልኩት እቺን ለመናገር እና አንድ ነገር ለማለት መጽሐፍ ቅዱስ የሚናገረው ንግግር በባህላችን ማለት ነው በሚድል ካለንበት መጽሐፍ ቅዱስ የጻፉ ሰዎች የኖሩበት አካባቢ ባህል እና የኛ የኢትዮጵያ ባህል አንድ ነው። አንድ ሰው አልተቀበረም ሬሳውን እኮ አሞራ በለው ሲባል በጣም ነውር ነው። መቀበር ክብር ነው። እና እነኚህ ሰዎች እንዴት እንደሚዋረዱ በክብር እንደማይቀበሩ የሚናገር ንግግር ነው። ወገኖች ይሄንንም በሚናጠናበት ጊዜ እንመልከት። ሊትራሊ ሆነ አሞራዎች የሚበሉትን ነገር አድርገን ሳይሆን ማለት ያለብን አይደለም ማለት አይደለም። ፓስተራውን እንዳልከው አይደለም አሞራ በትክክል ይበላቸዋል ከዛ በኋላ የሚሆነው ነገር ይሆናል ይብላችሁ የተናገራችሁት ነገር አሁን ወንድም በየነ የሚተናገረው አይደለም ማለት አይደለም። ግን የመጽሐፍ ቅዱስ ጸሐፊዎች የተናገሩትን በጊዜው የነበረ ሰዎች የሚያስቡትን ኢሪቴት የሚያደርጋቸው ሰው ከዛሬ ድረስ ቀባሪ አይኖር ማለት እርግማን ነው። አንድ ሰው ከሞተ በኋላ እኮ አሞራው በለው አንበሳ በለው ምን በለው የሚያውቀው ነገር የለም። ተቀበረ አልተቀበረ የሚያውቀው ነገር የለም። ግን ወታደሮች እኔ በደርግ ጊዜ ብዙ የቅርብ ዘመድ ወታደሮችን ምንድን ነው ዘመዶችን አጥቼ ያለው በደርግ ጊዜ አልቀበርናቸው እስከ ዛሬ የት እንዳሉ አናቃቸው። አሞራ በርግጥ በልቷቸዋል ወይ ጅብ በልቷቸዋል። ያ አጎቴችን እስከ ዛሬ ድረስ ያስለቅሳቸዋል ልጄን አሞራ ባለው እያሉ እና ውርደታም የሆነ ክብር የሌለው ሞት የእግዚአብሔርን ሰዎች ክብር በሌለው መንገድ ስለተጫወቱ ክብር በሌለው መንገድ የሚሞቱበትን ሁኔታ የሚገልጽ መሆኑን እና ለማለት ነው። አመሰግናለሁ።
እግዚአብሔር ይስጥልኝ። እዚያው መንገድ ምንም የሚያጠራጥርም አይደለም። አመሰግናለሁ በሰጣችሁት ሀሳብ። እግዚአብሔር ይባርካችሁ። ብዙ የምንማራቸው ነገሮች አሉ። ከምንማራቸው ግልጽ ሆነው ዮሐንስ ካየው እሱ ፊት ለፊት ከእግዚአብሔር ያገኘውን ጥያቄና መልስ ያላገኘን ሁላችንም ኢየሱስ ክርስቶስ ፊት ለአንድ ሺህ ዓመታት ሙሉ መልስን እናገኛለን። እስከዛ ጊዜ ድረስ ደግሞ ያልገባንና ያላገኘነውን ጥያቄ እሱ በዛን ዓመታት ይሰጠናል እና ደግሞ ተጽፎ ነው ደግሞ የምናገኘው መልስ። ስለዚህ ደስ ብሎን ለአንድ ሺህ ዓመታት ጥያቄ መልስ እንጠብቃለን። በዛን ጊዜ ዝም ብሎ ጥያቄና መልስ ብቻ አይደለም ሙሽራ ሆነን ነው የምንቀርበው። ሙሽራ ሆነን ብቻ አይደለም የምንቀርበው፣ ሁሉም ነገር ተስተካክሎልን ተጣንቶልን በመጨረሻም የእግዚአብሔርን አምላክ ማንነት በመለኮታዊ ስልጣኑ ፊት ለፊት እያየነው ለዘላለም አብረን እንኖራለን። እስከዛ ጊዜ ድረስ እግዚአብሔር በጸጋው ይጠብቀን እና አሁን ጸሎት እናደርጋለን እና አብረን እንጸልይ ሁላችንም አሁን በዚህን ጊዜ አሁን ጸሎት እናደርጋለን። በዛሬ ቀን እግዚአብሔር አምላክ ላስተማረን ሁሉ እግዚአብሔር በዙፋኑ ላይ ለዘላለም የተባረከ ይሁን። አሁን ዶክተር አማኑኤል በመስመር ላይ እስካሁን አለ?
አዎ ድምጽ ይሰማል።
አዎ እሺ፣ እግዚአብሔር ይስጥልን። አሁን በዚህ ጊዜ ከአንተ ጋርና ከእህት ሚሚ ጋራ ጸሎት እናደርጋለን እና መዝሙሩን ሌላ ጊዜ እንዘምራለን። ዶክተር አማን
በተወደደው በእግዚአብሔር ፊት እንደምንመቸን እንሆን። እንግዲህ ምናልባት የማሳረጊያ ጸሎት ስላደርግ በፊት አንድ ሁለት ቃል ማለት እንፈልገው። ምንድነው ለኛ ለክርስቲያኖች በዚህ መስመር ላለን ለሁላችንም እግዚአብሔር ለደህንነታችን የሚያስፈልገው ነገር ሁሉ በቃሉ ላይ አስቀምጧል። በቃሉ ላይ የተጻፈው ሁሉ ለደህንነታችን በቂ ነው። ያልተጻፈው ደግሞ ለደህንነታችን ስለማያስፈልግ ነው የቀረው። ስለዚህ በእንደዚህ አይነት ነገሮች ላይ እንዳንያዝ እግዚአብሔር ማስተዋል እንድሰጠን ለሌሎችን ምስክር ስንሰጥ ይህን እንድንሰጥ እግዚአብሔር ይፈልጋል። ለመዳን ለህይወታችን የሚያስፈልገው ነገር ሁሉ በመጽሐፍ ቅዱስ ተጽፏል። ያልተጻፈው ግን የማያስፈልገን ነገር ነው። ይህንን እርግጠኞች ይሁን። ቢሆንማ እግዚአብሔር አያስቀርም ነበር። ይህንን በልባችን ግን እንደያዝን እንጸልያለን። ሕያው ቅዱስ ዘላለማውያን ከአባታችን ፈጣሪያችን ጌታችን መድኃኒታችን መሸሻ ጋሻችን ዋስትናችን ህይወታችንና ይቅር ባይ አባታችን በሰጠን በዚህ በምሕረት ጊዜ እውነተኛ የሆነውን ቃልህን ስናጠና እስከዚህ ቆየን። በተቀደሰው ባንተ ቀን በቅድስና ህይወት ሰጥተህ አዋልከን። ስለዚህም በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አባታችንና ፈጣሪያችን ሆይ ከእንግዲህ በኋላ ደግሞ ወደ ሌላ ቀን ስንሸጋገር እስከ ዛሬ የጠበከን መንፈስ ቅዱስ ሆይ ይህንን ምሽት የሰላም የበረከት መልካም ህልም መልካም ራእይ የምናይበት ምሽት አድርግልን ዘንድ በክርስቶስ ኢየሱስ እንጸልያለን። እግዚአብሔር አባታችንና ፈጣሪያችን ሆይ ጊዜያችን ማሳለፍ ምጋን ለደህንነታችን በሚያስፈልገው ነገር ብቻ እንዲሆን፣ ለህይወታችን በሚያስፈልገው ነገር ብቻ እንዲሆን፣ ሌሎችን ምክንያትና ምሳሌ መሆን በምንችለው ነገር መንገድ ብቻ እንዲሆን እግዚአብሔር መንፈስ ቅዱስ ሆይ እኔና ወገኖችን በተለየ ሁኔታ እንድትገናኘን በኢየሱስ ስም ጸለይ። ይህንን ስለምታደርግ ይባርካለሁ። ወንድምና እህቶችንም በየአቅጣጫው ስለሰጠን ስም ለዘላለም ብሩክ ይሁን። እግዚአብሔር አባት የቃል ቅናት የእውነት ቅናት እያንዳንዳችን እንደ እሳት እንዲበላን በክርስቶስ ኢየሱስም እንጸልያለን። መንፈስ ቅዱስ ሆይ ተጠየቁ ምላሽ ሆን ከአምላክ በዚህ መስመር ላለን ለእያንዳንዳችን መገለጥ እንደ ብርሃን ወገግታ ፈገግ ብሎ እንመጣለን በኢየሱስ። የዘላለም አባት መመኪያ ጋሻችን ጸጋ ምሕረት አይለየን። ኃጢአት፣ በደል፣ አመፅ፣ በደል መታለፍ ሁሉ በልጅ በኢየሱስ ክርስቶስም ይቅር ተብሎ ለእኔና ለወገኖቼ የደህንነት ፀሐይ በክርስቶስ ኢየሱስም ይብራል።
ሃሌሉያ አሜን።
የናዝሬቱ ኢየሱስ የዘመናት ንጉሥ ፈውስ፣ ጸጋ፣ ምሕረት እያንዳንዳችን ያግኘን። አንተ ጋር መሆን የማያስቸግር ነገር ሁሉ በክርስቶስ ኢየሱስም ከኔና ከወገኖቼ ሕይወት ለዘላለም ይወገድ። ወገኖቼ ተፈትተን
አሜን።
እግዚአብሔር ገለጠልኝ፣ እግዚአብሔር በራልኝ፣ እግዚአብሔር ራሱን አሳየኝ ማለት የእምነት ድፍረት ሰጠን።
አሜን።
በዚህ በመጨረሻ ዘመን እውነተኛ ምስክሮች አድርገን
አሜን
ዘመናችንን ባርክ። ዳግም እስክንገናኝ ድረስ ቶሎ ካልመጣ ገድለን ተጋድለን በክብር የምናይበት ጊዜ ይሆንልን በልጅ በኢየሱስ ስም
አሜን። የምታይ የምትናገር የምትመልስ ታላቅ አምላክ እግዚአብሔር ሆይ በዚህ ጊዜ ደግሞ እያንዳንዳችን ጌታዊ በፊት እንድንገኝ ቃልንም እንድናጠና ስለረዳህን በኢየሱስም እናመሰግንሃለን።
አሜን።
እግዚአብሔር አባት ሆይ አንተ በለየኸው በቀደስከው ቀን እናመልክህ ዘንድ ጌታዊ እድልን ስለሰጠህን እናመሰግንሃለን።
አሜን።
አቤቱ አባት ሆይ እኛ እግዚአብሔር የተገባን ሆኖን አይደለም፣ አንተ መልካም ስለሆንክ አንተን እንድናውቅ ረድተህናልና በኢየሱስም እናመሰግንሃለን።
አሜን።
አቤቱ አባቴ ሆይ አሁን ደግሞ ጌታ ሆይ አንዳችም ነገር ጌታ ሆይ ለኛ የሚረባንን ነገር በመጽሐፍ ውስጥ ጌታ ሆይ ስላላስቀረህብን፣
ሃሌሉያ፣
የሚያስፈልገን ነገር ሁሉ ጌታ ሆይ ስለተጻፈልን በኢየሱስም እናመሰግንሃለን።
አሜን።
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ በዚህ መስመር ላይ ያለነውን እያንዳንዳችን እንድትጎበኘን ጌታ ሆይ ወደ ከፍታም እንድታወጣን ያልበራልን እንድታበራልን በኢየሱስም እንለምናለን።
አሜን።
እግዚአብሔር ሆይ አንተ እያንዳንዳችንን ታውቀናለህ ጌታ ሆይ፣ የፈጠርከን የሰራህን በእናታችን ማህፀን ያበጀህን አንተ ነህ ጌታ ሆይ። የእያንዳንዳችን ጌታ ሆይ ነገር ይገባሃል ጌታ ሆይ። አንዳችን አንዳችን ላንረዳ እንችላለን፣ አንተ ግን ሁላችንም ትረዳናለህ ጌታ ሆይ። ስለዚህም እናመሰግንሃለን።
አሜን።
እግዚአብሔር ሆይ ደግሞ እነሆ ምጽአትን እንድናፋጥን ጌታ ሆይ ታማኞች እንድንሆን ለአንተ እንድንሮጥልን እንሰራለን በኢየሱስ ስም አንተ እርዳን ጌታ ሆይ። በኢየሱስ ክርስቶስ መንፈስን አብዛልን ጌታ ሆይ። እነሆ ጌታ ሆይ ብዙዎች ያልዳኑ አሉ ጌታ ሆይ በዓለም ዙሪያ አቤቱ ጌታ ሆይ ብዙዎች በጨለማ ውስጥ ታስረው አሉ። እኛም እግዚአብሔር እንድንነቃ ጌታ ሆይ ዛሬ በቃል እንደተማርኑ ጌታ ሆይ በዚህ ማለዳም ጌታ ሆይ ነቅተን ጌታ ሆይ ምጽአትን እንድናፋጥን በኢየሱስ ስም አንተ እርዳን ጌታ ሆይ። አቤቱ አባቴ ሆይ በጨለማ ውስጥ በስራት ያሉት ጌታ ሆይ ነፃ እንዲወጡ መንግስትም እንድትመጣ ጌታ ሆይ በኢየሱስ ስም ስራ እንድንሰራ አንተ እርዳን ጌታ ሆይ። እነሆ እግዚአብሔር ደግሞ አንተ እኛን መርጠህናል ጌታ ሆይ፣ በቤትህም ተክለህናል ጌታ ሆይ። እግዚአብሔር ሆይ ስትመጣ ደግሞ እነሆ ታማኞች ሆነን እንድንገኝ በኢየሱስ ስም አንተ እርዳን ጌታ ሆይ። እነሆ ጌታ ሆይ አንተ እግዚአብሔር ያልገለጥክልን ያልጻፍክልን ነገር የለም በቃልህ ጌታ ሆይ። ቃልህን እንድንመረምር እግዚአብሔር ሆይ መንፈስ ቅዱስ ሆይ ከገባን በላይ ቃልህ እንዲገባን ጌታ ሆይ አንተ እርዳን።
አባ
ስለምትረዳን ደግሞ ስም ይባረክ ጌታ ሆይ። እግዚአብሔር አንተ ጌታ ሆይ ለጠየቁ ሁሉ መልስ አለህ ጌታ ሆይ። አንተ የቅርብ እንጂ የሩቅ አምላክ አይደለህም ጌታ ሆይ፣ የልብ ወዳጅ ነው ኢየሱስ። እግዚአብሔር በንጹህ ልብ አንተ ፈልጎ ለቀረበ ሁሉ መልስ አለህና ስም ይባረክ ጌታ ሆይ። አሁን ጌታ ሆይ ቀሪም ሰዓት ሁሉ አንተ እንድትባርክልን እንጸልያለን።
አሜን።
እያንዳንዳችን በዚህ መስመር ያለነውን ጌታ ሆይ ጥያቄዎቻችን በፊት መልስ ያገኙ ጌታ ሆይ። ሁላችንም ጌታ በፊት የቀረብነውን አንተ ባርከን ጌታ ሆይ በምጽአት አዘጋጀን አባቴ ሆይ። እግዚአብሔር መንፈስ ቅዱስ ሆይ እንግዲህ ምሽቱን ሁሉ አንተ እንድትባርክ ምሽቱን ሁሉ ከኛ ጋር እንድትሆን እነሆ ጌታ ሆይ ሳምንቱን ሁሉ ደግሞ በኢየሱስ ክርስቶስ ስም ስናመልክ እንዲያልቅ ጌታ ሆይ ሳምንቱ እግዚአብሔር ሆይ ለስጋችን ብንሮጥም እንኳን ጌታ ሆይ እግዚአብሔር ለኑሯችን ብንሰራም እንኳን ግን ሁልጊዜ አንተ እንድናስቀድም ጌታ ሆይ ሁልጊዜ አንተ እንድናመልክ ጌታ ሆይ በኢየሱስ ስም አንተ እርዳን የኔ ጌታ። ሁልጊዜም ጌታ ሆይ ሳምንቱን አንተ ደስ አሰኝተን ተቀድሰን እንድናሳልፍ ጌታ ሆይ አንተ ባርከን ጌታ ሆይ። በሰንበት ቀን ብቻ ሳይሆን ጌታ ሆይ በሰባቱም ቀን እግዚአብሔር ሆይ አንተ እንድናስቀድም በእያንዳንዱ ኑሯችን በኢየሱስ ስም አንተ እርዳን ጌታ ሆይ። ስለምሰዳን ደግሞ ስም ይባረክ ጌታ ሆይ። አንተ መልካም አምላክ ነህና ስም ይባረክ ጌታ ሆይ። አንተ ታሻግራለህ የኔ ጌታ፣ አንተ አዲስን ምዕራፍ ትከፍታለህ የኔ ጌታ። ስም ይባረክ ጌታ ሆይ።
አሜን።
እግዚአብሔር ስለሰማኸን ተባረክ።
አሜን።
እኛ ጋር ስለነበርክ ቀን ሙሉ ስም ይባረክ።
አሜን።
በኢየሱስ ክርስቶስ ስም አሜን።
አሜን።